በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ድሮ በልጅነቴ ከጓደኞቼ ጋር በእረፍት ጊዜያችን ተያይዘን ፒያሳ እንሄድና ስንዞር ውለንና ቆይተን ወደ ከሰዓት በኋላ ላይ ከረምቦላ ጨዋታ ለመመልከት ራስ መኮንን ቡና ቤት ወይም አሮጊቷ ቤት ወይም ማዘጋጃ ቤት እንሄዳለን። በነገራችን ላይ ሁላችንም ለምን እንደሆነ ባይገባንምና ምክንያቱን ባናውቀውም አሮጊቷ ቤት እንሄድ ነበር የምንለው። ምናልባትም ባለቤቷ የጣሊያን አሮጊት ትሆን ይሆናል። ታዲያ ከረምቦላ የሚጫወቱት ትላልቅና ጠና ያሉ ሰዎች ናቸው። በቢራ በዊስኪ እየተወራረዱ ይጫወታሉ። ደስ የሚለው እነዚህ ትላልቅ ሰዎች የጓደኛ ትረባ ሲተራረቡ ቆሙ ማዳመጡ ነው። ታዲያ እነሱ ደስ የሚለው የጓደኛ ትረባ እየተራረቡ ሲጫወቱ ቆመው ጨዋታውን ከመመለከቱት አንዳንዶቹ ደግሞ ጆሮ ወደቀች የሚባል ጨዋታ ይጫወታሉ። ነገሩ እንደዚህ ነው። በከረምቦላው ጠረጴዛ ላይ የቆሙ ከንጨት የተሰሩ ትናንሽ ጡብ ነገሮች አሉ። ጆሮ ወደቀች የሚባለው ተጫዋቹ የከረምቦላውን ድንጋይ ወርውሮ ሌላ ድንጋይ በመምታት እነዚያን ከተተከሉ ትናንሽ ጡቦች ወይ የግራዋን ወይ የቀኛን ጆሮ አስቀድሞ የጣለ እንደሆነ ነው። ከረምቦላ የሚጫወቱት እንደዚህ አይነቱ ውድድር ውስጥ አይገቡም። እነሱ የሚጫወቱት በነጥብ ለመሸናነፍ ነው። ተመልካቹ ብቻ ነው ጆሮ ወደቀች የሚጫወተው። አንዱ የግራዋ ትወድቃለች ሲል ሌላው ደግሞ የቀኛዋ ትወድቃለች ሲልና የተወሰነ ገንዘብ በማስያዝ ይወራረዳሉ። እንደዚህ አይነቱ ውርድ ውስጥ መግባት የማይፈልገውና የተጫዋቾቹን የከረምቦላ ድንጋይ አወራወር ጥበብ ለማየትና ለማድነቅ ብሎም ትላልቆቹ ሰዎች የጓደኝነት ትረባ ሲተራረቡ ለመስማት ብቻ የሚሄደው ዝም ብሎ ጨዋታውን እያየ ተረቡን እየሰማ ሻይና ማኪያቶን ይዞ ይዝናናል። በዚህ መሃል ደግሞ ያከባቢው ዘርፎ በላዎችና ጉልቤዎችም አሉ። እነዚህ ዘርፎ በላዎችና ጉልቤዎች ስራቸው እዚያ ቆመው ጨዋታውን ከመመለከቱት ውስጥ ደካማና ጉልበት የለውም ብለው የሚገምቱትን ይመርጡና ጆሮ ወደቀችን ጨዋታ ይላሉ። አይ ይሰው አይ እኔ አልፈልግም ቢል ታዲያ ካልተጫወትክ ምን አባክ ትሰራለህ እዚህ ብለው ማስፈራራት ይጀምራሉ። ኦኬ እኔ ችግር አልፈልግም ጨዋታውን ማየት ትጨወታለህ ቢል እስካሁን ያየህበትን ክፈል ብለው ባልገዙትና ባልከፈሉበት የከረምቦላ መጫወቻ ቀረጥ በጉልበት ያስከፍላሉ። ገንዘቤንም ከፍዬ ጨዋታውንም እንዳላይ ከመሆን በስሱ በትንሹ ተወራርጄ ጨዋታውን ዝም ብዬ ቆሜ ልመልከት ብሎ የወሰነ ደግሞ ወይ የግራዋ ወይ የቀኛዋ ጆሮ ወደቀች ብሎ ከነዚህ ከጡንቻቸው ውጪ ጭንቅላታቸው ባዶ ከሆነ ወረቦላዎች ጋር ይወራረዳል። ይህ ሰው ግን ማወቅ ያለበት የግራውም ጆሮ ወደቀች የቀኛዋ ጆሮ የሚያሸንፉት እነዚህ ወረቦላዎች መሆናቸውን ነው። የቀኛዋ ጆሮ ወደቀች ብሎ ተወዛድሮ የቀኛዋ ብትወድቅ ወረበላዎቹ ሌላ ካለ አሲዝ ይሄኛውን ተበልታል ነው የሚሉት። እንዴ እኔ ነኝ እኮ ዝቅ የቀኛዋ ትወርቃለች አልኩት ብሎ ለመከራከርም ቢሞክር ጭራሽ ስድብና የዱላ ዛቻ ነው የሚደርስበት። ይህን የሚያደርጉበት ምክንያት እነዚህ ወረበላዎች አፍሪካ ጫካ ውስጥ ያሉ የዱር ውሻዎች ሊያጠቁ የፈለጉትን ደካማ እንስሳ በጋራ ከበው እንደሚያጠቁ ሁሉ እነዚህም ወሮ በላዎች ተሰባስበውና ተጠራርተው በአንድ ላይ በመሆን ደከም ያለውን እየመረጡ በጋራ ስለሚያጠቁ ነው። አቤት ታዲያ እነዚህ ከነዚህ ወሮ በላዎች መሃል አንዱ ጠንከር ያለ ሌላ ኃይል ተሰብስቦ ሲያገኘው ከፍርሃቱ ብዛት እኔ ንጹህ ነኝ እኔ የለሁበትም በማለት የማይምለውና የማይጠራው ታቦት የለም። ሃይማኖተኛና ፈሪሃ እግዚአብሔር ናቸው የሚባሉት ይባሉ የነበሩት አቶ ኃይለ ማርያም ደሳለኝ የሚመሩት የወያኔ መንግስት የሚሰራው ስራ ባወጣው ባወርደው እነዚህ እንደ ዱር ውሻ ተሰባስበው ደካማ እንስሳ ባንድ ላይ ከመያጠቁት ያሮጊቷ ቤት ወሮ በላዎች ሥራ አልለያለኝ። እስቲ የኢትዮጵያ ሕዝብ እንዲመራው የሚፈልገውን የፖለቲካ ፓርቲ መምረጥ እንዲችል ምርጫ አካሂዳለሁ እያሉ ለምርጫው ለመወራረድ የሚቀርቡትን ፓርቲዎች ሲያሸኘው አፍርሻቸዋለሁ፣ ሲያሸኘው ደግሞ መሪዎቻቸው ለኔ በሚፈማሙን ሰዎች ቀይሬያቸዋለሁ ወይም ድርጅቱን እንዳለ ለሌሎች ሰጥቻለሁ የሚል ትንሽ እንኳን ማሰቢያ ጭንቅላት አለኝ ከሚል ድርጅትና ኃይል የሚጠበቅ ነው። በየትኛው ሀገር ነው አንድ ድርጅትና ፓርቲ የሌላውን ድርጅትና አመራር የሚያፈርሰው? የኢትዮጵያን 80 ሚሊዮን ህዝብ ከመናቃቸው የተነሳ እንደ ትቢያ ስለሚቆጥሩት በሌላው ዓለም የማይታሰበውንና የማይታለመውን ፈሪሃ እግዚአብሔር ናቸው የሃይማኖት ሰው ናቸው በሚባሉት ሰው የሚመራው ወያኔ ኢትዮጵያ ውስጥ የፈለገውን ያደርግበታል። ከዛሬ 100 ዓመት ገደማ በፊት በላቲን አሜሪካና በካረቢያን ያሉ ለመሬቶችን አንዳንድ የአሜሪካን ሀብታሞች ከሀገሮቹ መሪዎች ጋር በመስማማት ገበሬዎቹን ከመሬታቸው በተለያየ ምክንያት ካባረሩ በኋላ ሙዝ በሰፊው ያመረቱ ወደ አሜሪካ በመላክ ገቢውን የአሜሪካኖቹ ሀብታሞችና እነዚህን ሀገሮች የሚመሩት ፈላጥ ቆራጦች ይቃረጡት ነበር። ታዲያ ፈላጥ ቆራጦቹ ስልጣናቸውን የሚያስተብቁበት ወታደርና ፖሊስ ቢኖራቸው እነዚህ ወታደሮችና ፖሊሶች ስራቸው የፈላጭ ቆራጦቹን ውሳኔና ፍላጎት ማስፈጸም ብቻ በመሆኑ ህግ የሚባል ነገር በሀገሪቶች ውስጥ አልነበረም። ህግ ማለት ገዢዎቹ ነበሩ። ገዢዎቹ ደግሞ የአሜሪካኖቹን ሀብት ማለትም የሙዝ አምራቾቹን ፍላጎት ማርካት ብቻ ነበር። ስራቸው ህዝቡም ሀገሩም ይቅርታ ነበር ስራቸው ህዝቡም ሀገሩም የጥቂት ሰዎች እንደፈለጉ የሚፈነጩበት ስለነበርና የሚተዳደረውም ወደ አሜሪካ የሚላክ ሙዝ በማምረት ብቻ በመሆኑ የተነሳ እንደዚህ ያሉ ሀገሮች ባናና ሪፐብሊክ የሚል ስም ወጥቶላቸው ነበር። በአሁኑ ጊዜ በፖለቲካል ጃርጎን ወይም በፖለቲካል አጠራር ባናና ሪፐብሊክ የሚባል ስም የሚሰጠው ምንም አይነት ህግ የሌለበትና ቢኖርም በስራ ላይ የማይውልበት ጥቂት ሰዎች እንደፈለጉ ወይም ድርጅቶች እንደፈለጉ የሚፈነጩበትና ኢኮኖሚው የመላውን ህዝብ ጥቅምና ፍላጎት ለማስጠበቅ የተቋቋመ ሳይሆን ወደ ውጭ ሊሸጡ በሚችሉ ጥቂት ነገሮችን በማምረትና ገቢውን ለፈላጥ ቆራጦቹ በማካፈል ላይ የተመሰረተ ሆኖ ሲገኝ ነው። የዛሬ 100 ዓመት በካሪቢያንና በላቲን አሜሪካ ጥቂት የአሜሪካን ከበርቴዎች ስልጣን ላይ ካሉት ፈላጥ ቆራጮች ጋር በማበር ህዝቡን ከመሬቱ አባረው ለነሱ ብቻ ገቢ የሚያስገኙን ሙዝ አምርቶ ወደ አሜሪካ በመላክ ህዝቡን እንደከብት ነዱት። ለዚህም እነዚህ ሀገሮች የባናና ሪፐብሊክ ተባሉ። ኢትዮጵያ ደግሞ ፈሪሃ እግዚአብሔር ናቸው የሚባሉት ሰውዬ ይመሩታል የሚባለው ወያኔ ህዝቡን ከመሬቱ ያፈናቀለ ሩዝና ጥጥ በማስመረትና ወዶች በመላክ የውጭ ሀብታሞችና ፈላጥ ቆራጦችን ከማደለብ አልፎ ህዝቡ መብቱን ለማስከበር ያቋቋመውን ድርጅቶች እንደፈለገ ያፈርሳል፣ መሪዎቹን ይቀይራል፣ ድርጅቶቹን ለሚፈልገው ሰዎች በስጦታ መልክ ይሰጣል። ታዲያ ኢትዮጵያችን ውስጥ የሚወስዳቸው የማናለብኝ እርምጃዎች ሀገሪቱን ህግ አልባና የወሮበላ መናኸሪያ በማድረጉ ምን ስም ይሰጣት ይሆን? ጤና ይስጥልን ውድ አድማጮቻችን፣ እነሆ ዛሬም የኢትዮጵያ ድምፅ ሬዲዮ ጊዜውን ጠብቆ ስርጭቱን ጀምሯል። በዛሬው ፕሮግራማችን እንደተለመደው ሳምንታዊው የልጆች ፕሮግራም ዜናና እንዲሁም የተለያዩ ውይይቶችን ይዘንላችሁ ቀርበናል። በዛሬው ከምናቀርብላችሁ ውይይቶች ውስጥ የሄነስ ሞሪስን ጉዳይ በቴሌቪዥን አቅርቦ ዶክመንተሪ የሰራውን ፊልም አቅርቦ የዓለምን አይን የሳበውን ጋዜጠኛ ፐርን ይዘንላችሁ እንቀርባለን። አንዳንድ አዳዲስ ፍንጮችን ሰምተናልና እንዲሁም እንግዲህ የስልክ መስመራችን መልካም ፈቃዱ ከሆነ ወደ ኢትዮጵያ በማዞር ኢትዮጵያም ውስጥ ያለውን የዘረፋ ሁኔታ ወሮ በላዎች እንዴት አድርገው ድርጅት እንደሚቀሙና ለሚፈልጉት እንደሚያስረክቡ ውይይት ለማድረግ እንሞክራለን። እስከ 6 ድረስ ከኛ ጋር እንደምትቀዩ ተስፋ በማድረግ አድማጮቻችን መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ እየተመኘንላችሁ ፕሮግራማችንን እንጀምራለን።
ልጆች ደና ናችሁ? ልጆች እኛ ደና ነን። ይህ የስዊድን ሚገኝ
የኢትዮጵያ ድምጽ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ደና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል፣ ያዝናናል ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች፣ ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። ጀመረን ስለ ኢትዮጵያ እስቲ ባጭሩ እንስማ።
ልጅነቴ ልጅነቴ ማርና ወዳቴ ኢትዮጵያ ኢትዮጵያ የለናለምቴ።
ኢትዮጵያ በአፍሪካ ቀንድ የምትገኝ የረጅም ዘመን ታሪክ ያላት ሀገር ናት። በአፍሪካ ነጻነታቸው ተጠብቀው ለመኖር ከቻሉ ሁለት ሀገሮች አንዷ ነች። በስፋት ከአፍሪካ ኢትዮጵያ ሁለተኛ ስትሆን በቆዳ ስፋት ደግሞ ሰባተኛ ናት። ዋና ከተማዋ አዲስ አበባ ይባላል። ታውቃላችሁ ልጆች፣ አዲስ አበባ የአፍሪካ ዋና ከተማና አፍሪካ ሀገሮች በሙሉ መሰብሰቢያቸው አገር አዲስ አበባ ነች። ኢትዮጵያ በሰሜን ምስራቅ አፍሪካ ኢትዮጵያ የቆዳ ስፋቷ 1,127,127 ካሬ ሜትር ነው። የሚያቆራብቷት ማገሮች በሰሜን ኤርትራ፣ ከምዕራብ ሱዳንና በደቡብ ሱዳን፣ በደቡብ ደግሞ ኬንያ፣ እንዲሁም በምስራቅ ጅቡቲና ሶማሌ ናቸው። ኢትዮጵያ አብዛኛው ግዛቷ በተራራና በአምባዎች የተሞላ ሲሆን ታላቁ የምስራቅ አፍሪካ ስምጥ ሸለቆ እነኚህ ከፍተኛ ቦታዎችን ከሰሜን ምስራቅ ወደ ደቡብ ምዕራብ በመጋደም ለሁለት ይከፍላቸዋል። ልጅነቴ ልጅነቴ ማርና ወደቴ ኢትዮጵያ ኢትዮጵያ የዘላለም። በስምጥ ሸለቆ ዙሪያም በረሃማ የሆነ ዝቅተኛ ቦታዎች ይገኛሉ። ይህን መሰል የመልክዓ ምድር ልዩነት አገሪቷ የተለያዩ አየር ንብረት፣ አፈር፣ አጽዋት እና የህዝብ አሰፋፈር ገጽታዎች እንዲኖራት አስችሏታል። በከፍታ መልክዓ ምድራዊ አቀማመጥ የተነሳ ኢትዮጵያ ውስጥ 3 አይነት አየር ንብረት ክልሎች ይገኛሉ። እነሱ ማን ማን እንደሚባሉ ታውቃላችሁ ልጆች? ደጋ፣ ወይና ደጋ፣ ቆላ ናቸው። ደጋ ማለት ከፍታቸው ከባህር ጠለል 2400 ሜትር የሚጀምር እና የሙቀቱን መጠን ከ16 ዲግሪ ሴንቲግሬድ የማይበልጥ ነው። ይህ ማለት በብዛት ቀዝቀዝ ያለ አየር ያለበት አካባቢ ነው ማለት ነው። ወይና ደጋ ደግሞ ከፍተኛ ባህር ጠለል ከ1500 እስከ 2400 ሜትር ነው። ይህም ሙቀታውም ከ16 ዲግሪ ሴንቲግሬድ እስከ 30 ዲግሪ ሴንቲግሬድ የሚደርስ ነው። ይሄኛው አይበርድምም አይሞቅምም፣ መካከለኛና ቆንጆ ለሰው ልጅ ከሚስማሙ አየሮች አንዱ ነው። ቆላ ከባህር ጠለል በታች ጀምሮ እስከ 1500 ሜትር ከፍታ ያላት፣ የሙቀት መጠኑም ከ30 ዲግሪ ሴንቲግሬድ እስከ 50 ዲግሪ ሴንቲግሬድ የሚደርስ አካባቢ ነው። ይህም ማለት በጣም ሞቃታማና በረሃ የሆኑ ቦታዎች ናቸው። በረሃ ማለት ምን ማለት እንደሆነ ታውቃላችሁ ልጆች አይደል? በጣም በጣም የሚሞቅ ቦታ ማለት ነው። ልጅነቴ ልጅነቴ ማርና ወደቴ ኢትዮጵያ ኢትዮጵያ የዘላለም ኢትዮጵያ በአንድ ድንጋይ ተፈልፍለው ከተሰሩ ቤተክርስቲያኖችና በኦሎምፒክ የወርቅ ሜዳሊያ አሸናፊ አትሌቶች ትታወቃለች። የቡና ፍሬ ለመጀመሪያ ጊዜ የተገኘው በኢትዮጵያ ሲሆን በቡናና በማር አምራችነት በአፍሪካ ቅድሚያ ትይዛለች። ኢትዮጵያ ከ80 ሚሊዮን በላይ የሚሆን ብሔረሰቦች የሚገኙባት የብሔረሰቦች ሙዚየም ልትሰኝ የቻለች ሀገር ነች። አስተስተም ልጆች፣ የብሔረሰቦች ሙዚየም ማለት ምን ማለት እንደሆነ ታውቃላችሁ? ብዙ ብሔሮች የተሰበሰቡበት አገር ማለት ናቸው። ትልቆቹ ብሔሮች የኦሮሞ፣ የአማራ እና የሶማሌ እንዲሁም የትግራይ ብሔረሰቦች ናቸው። በሃይማኖትም በኩል ሁለቱ ትልልቅ ሃይማኖቶች በክርስትናና በእስልምና በስፋት የሚተዋልበት አገር ናት። ኢትዮጵያ ውስጥ ከ80 በላይ ብሔረሰቦች የሚኖሩባት ሲሆን በቋንቋም በኩል ከ80 በላይ የሚሆኑ ቋንቋዎች የሚነገሩባት ሀገር ናት። በአሁኑ ወቅት አብዛኛው ኢትዮጵያ የሚነጋገሩበት ቋንቋ አማርኛና ኦሮሞኛ ሲሆን አማርኛ በተለያዩ የሀገሪቷ ክፍሎች ያሉ ነዋሪዎች የመማሪያ፣ የመግባቢያ እንዲሁም የስራ ቋንቋ ሆኖ የቆየ በመሆኑ ልጅነቴ ልጅነቴ ማርና ኢትዮጵያ ውስጥ የሚገኙ ቋንቋዎች ወደ 4 ዋና ዋና የቋንቋ ክፍሎች ሊካተቱ ይችላሉ። እነኚህ ማን ማን እንደሆኑ ታውቃላችሁ? እንደምባል ኩሻዊ፣ የአባይ ሳራማ፣ ኦሞዊ፣ ሴማዊ የሚባሉ ናቸው። ኩሻዊ የሚባሉት ቋንቋዎች ዋናዎቹ አፋን ኦሮሞ፣ ሶማሌኛ፣ አፋርኛ፣ ሲዳሞኛ፣ ሀዲያና እንዲሁም ከምባታ ሲሆኑ ከአባይ ሳራዊ ቋንቋ ምድብ የሚከተሉት ደግሞ በርካታ ኩናማኛ፣ ጉመዝኛ፣ ሙርሲኛ እና የመሳሰሉት ናቸው። እንዲሁም ከወላይታ ጎማኛ ከፋኛ አማርኛ የመሳሰሉት ደግሞ የኦሞአዊ ቋንቋ ዘር ሲሆኑ አማርኛ ትግርኛ ኩራግኛ ስልጤ ሀደረኛና መሰል ቋንቋዎች ደግሞ ከሰማያዊ ቋንቋ ይመደባሉ። ይህም ኢትዮጵያ አንድ ትልቅ ከሚያረጋት አንዱ እሱ ነው። ኢትዮጵያ ቋንቋ የራስ ሆነ የተለየ ፊደል ስርዓት ያላት ሲሆን ይህም ኢትዮጵያ ከአፍሪካ ብቸኛ ባለጥንት ፊደል ሀገር ያደርጋታል። እነኚህ የሴሜቲክ ምንጭ ያላቸው ቋንቋ ግዕዝ የተባለ በአሁኑ ወቅት በቤተክርስቲያን ውስጥ ለዕለት ለዕለት ተግባራዊ ግልግሎት ላይ የሚውል ግንዛቤ ነው።
Oh, አድማጮች በመከታተል ላይ ያላችሁት እዚህ ስዊድን ስቶክሆልም የሚተላለፈው ኢትዮጵያ ድምጽ ሬዲዮ ናሁን ወቀጥታ ወደ ቃለ መልልስ ነው የምናልፈው። በዛሬው ቃለ መልልስ ፕሮግራማችን ባለፈው ዲሴምበር ወር የስዊድን ቴሌቪዥን ጣቢያ ቲቪ ፌራ ካላፋክታ በተሰኘው ፕሮግራሙ ግዙፉን የልብስ ኩባንያ ቼንደም በኢትዮጵያ ለከፈተው ፋብሪካ ጥሬቃዎችን በአላሙዲ ቁጥጥር ከሚገኙት ፋብሪካዎች በሞባይል ያከበ ማለት ነው እንደሚገዛ ማጋለጡን ተከትሎ በርካታ ዜናዎችና ሁኔታዎች ሲተላለፉ ቆይተዋል። ይህን ተከትሎም የስዊድኑ ኤችኤን ኩባንያ ከሰሞኑ አንዳንድ ይሄንን ሁኔታዎች እንደሰረዘ እንትን ያለበት ሁኔታ አለ። ይሄን በተመለከተ የዚህ ጋዜጠኛ መስመር ላይ አለ፣ ቆይታ ያደርጋሉ። ወደዛው እናልፋለን።
ሄይፐር
How do
may?
Yeah, all right.
Do you see that Boria me will attack Kade for at do her some mother bor in Budan till denna interview?
Tack själv.
Du Per, kan du berätta vad som hände efter din internationellt uppmärksammade reportage om hennes och Maurits och dess inköp av bomull i Omo-regionen i Etiopien?
Det första som hände var att hennes och Maurits inte ville vara med och svara på några frågor alls. De ville inte berätta om varifrån bomullen kom, men vi lyckades spåra att den kom ifrån Omo Valley-området i Etiopien. Till slut tvingades H&M svara på frågor och ställde sen upp på en intervju och berättade då att de skulle se över situationen. Och nu nyligen så har det kommit besked om att Hennes & Mauritz, ett stort turkiskt företag som heter Aika, som är en grossist som levererar kläder till flera välkända klädmärken, och ett tyskt företag har bestämt sig för att inte köpa bomull ifrån Omo Valley-området mer.
Okej, låt mig se om jag har förstått rätt. En tysk företag har vägrat att köpa dessa bomull. Är det så du sa? Och sen en turkisk också.
Det är korrekt.
Hur är det med Hennes & Mauritz då?
De gör samma sak. De har bestämt sig för att de säger att de ska inte köpa bomull ifrån Omo Valley.
Men du, Innan vi går vidare, hur kommer det sig att det turkiska och det tyska företagen bestämde att inte handla med bomull från Omo-regionen? Det är ju du från TV4 som gjorde reportaget. Hur härsammade de? Hur kunde de göra det? Är det för att din reportage har nått dem?
Jag kan inte svara direkt på exakt vad det beror på, men efter att vi berättade i TV4 så började en stor tidning som heter Eco Textile News började titta på det. Det är en tidning på internet helt enkelt. Mm. Och de började prata med personer och sen så, det är det ena. Och det andra är att Hennes & Mauritz och Aika har sedan tidigare relationer med varandra, så att okay. Man kan ju tänka sig att Hennes & Mauritz har pratat med Aika till exempel, och sen har det här tyska företaget hängt okay. på. Det är bara spekulationer, men vi kan konstatera att det är tre stora företag som nu dras ut.
Okay. Du tillåter mig väl att jag översätter det här till våran lyssnare, eller hur?
Självklart.
Bra. Armato Chachin, ahun engidith Per Herman Rudgar Wiyit iyadarragin nou. Per Herman Rundin et iyek nou imajamriyat iyek reporte ajun sile Hennes & Mauritz kasarraha boala mindin nou yetafat samaw nagar bilalat iyek nou sost tlalik cherka cherk drijtoch የስዊድኑን ሄነሰ ሞሪስ ጨምሮ አይካ የሚባል የቱርክና እንዲሁም አንድ ትልቅ የጀርመን ካምፓኒ አቋማቸውን ለውጠው ከኦሞቫሊ የሚመጣውን ቡሙል ወይም ይቅርታ ጥጥ ላለመግዛት መወሰናቸውን ገልጾልናል። ይሄ እንዴት ሊሆን ቻለ ብለላል ነው እኔ ዲቴሉን አላውቅም። ለምን አይካ የተባለው የቱርክና የትልቁ የጀርመን ፋብሪካዎች ለምን እንደወሰኑ አላውቅም። ግን እንደ ሪፖርታጁን እንደሰራ ወዲያው ኤኮ ቴክስታይል ኒውስ የሚባል የኢንተርኔት የኢንተርናሽናል ስለ ቴክስታይል ስለ ጨርቃጨርቅ የሚጽፍ ዌብሳይት ወይንም ድረገጽ ይሄንን ሪፖርታጅ በሰፊው አውጥቶት ነበር። ከዛ ይመስለኛል ነገሩ እየተያዘ ሄዶ እነዚህ ትላልቅ ድርጅቶች ሐሳባቸውን ቀይረዋል ይላል። ሉፐር ካንዱ ኢኮርት በረታ ኤክዛክት ወድ ሄነስ & Mauritz meddelande det ser ut. Vad står det? Det står bland annat, vad jag förstår, det mänskliga rättigheter, sådana saker. Kan du berätta i kort?
Alltså Hennes & Mauritz ska ha gett i uppdrag åt sina leverantörer att de inte längre ska köpa bomull ifrån Omo-Valley. Det är det här senaste beskedet. Mm. Men sen har de ju också det som kallas för Code of Conduct, alltså uppförande regler. Där står det att de ska följa mänskliga rättigheter och att det ska vara bra villkor för arbetare, att de ska agera etiskt, så att säga. Att ingen ska bli lidande för att de producerar kläder.
Okej. Men den Hennes & Mauritz ይሄንን ውሳኔ ሲወስድ የሰጠው መግለጫ ላል ነው። እንግዲህ Hennes & Mauritz ለሌሎች በሱ ስር ላሉትና ይሄንን ጥጥ ለሚገዙ ድርጅቶች የሰጠው መግለጫ የምትገዙት ለበኛ ስም የምትገዙት ጥጥ የሰው ልጆች መብት ያከበረ መሆን አለበት። ከኦሞቫሊ እንድትገዙ አንፈቅድም ነው ያለው። ለዚህም የሰጠው ምክንያት ኮድ ኦፍ ኮንዳክት የሚባል አለ። በንግድ ዓለም ላይም ሆነ በፖለቲካ ዓለም ላይ አንዳንድ ሊደረጉ የሚገባቸው ነገሮችን የሚወስን የውል ስምምነት ወይም ያሰራር የሞራልን ጉዳዮች የሚከተል ኮድ ኦፍ ኮንዳክት አለና በዚህ በኮድ ኦፍ ኮንዳክቱ መሰረት የሰው ልጆች መብት መከበር አለበት። በዓለም አቀፍ ድርጅት የተነገገውን የሰው ልጆች መብት የሚያከብር መሆን አለበት። ሰዎች መሰደድ፣ መታሰር፣ ለመሬታቸው ሲባል መፈናቀል የለባቸውም የሚል ነው እንግዲህ እንደገባል። Vad är innebörden av detta? För de här, vad tror du? Vad är innebörden av detta? Att Hennes och Mauritz kom ut med en sånt meddelande.
Innebörden är ju att de slutar köpa bomull ifrån Omovalli-området i Etiopien. Det är ju den praktiska innebörden. Men det som är intressant är att man bara väljer att titta på Omovalli.
Ja, okay.
Problemet som det här handlar om är ju det som kallas för land grabbing. Alltså att den etiopiska regimen i praktiken stjäl mark ifrån personer som bor på området. Mm. Ofta är det ursprungsbefolkningar. Mm. Och det här förekommer ju på många områden i Etiopien, inte bara i Omovalli. Vi uppmärksammade just Omovalli och då, det är därför hon och de här företagen nu drar sig ur därifrån. Men det finns ju andra områden där man fortsätter köpa bomull.
Mm. Vad tänker du göra om det? I och för sig du har koncentrerat dig på Omovalli, men kommer du att fortsätta med den här någon sorts uppföljare?
Vi tittar på det. Det är väldigt komplicerat att hitta, eftersom företagen vägrar berätta varifrån deras bomull kommer. Då måste jag alltså avslöja företagshemligheter, och det är inte helt enkelt att göra. Jag hade önskat det ju att de här klädföretagen var helt öppna med varifrån deras bomull kommer. Då hade det varit enkelt för mig, och det har varit enkelt för de som bor i Etiopien, och det har varit enkelt för omvärlden att kunna se, och inte minst för kunderna att kunna se varifrån bomullen kommer. Och då kan man titta på om den är tagen utan att några grova brott mot mänskliga rättigheter har skett. För det är ju det är fråga om här. Det är fråga om mord, det är systematiska våldtäkter, det är personer som blir illegalt fängslade. Det är inga småsaker där. Det är synnerligen allvarliga brott som de misstänks för att ha begåtts på den här marken.
Per, ni har hon med Rachala Jettejekenom. ይሄ የሄነሶ ሞሪስ በኦሮሞ አካባቢ የሚመረተውን ጥጥ አልገዛም ማለት ምንድነው ያለው መልእክት ብለን ለጠየቅነው ወይም ደግሞ ምን ማለት ምን የሚያመጣ ይሆናል ብለላል ነው ይሄንን ሄነሶ ሞሪስ ወሰነው በኦሞቫሊ ለሚመረተው ጥጥ ብቻ ነው። ሆኖም ግን ኢትዮጵያ ውስጥ መንግስት በጉልበት ህዝቡን እየገደለ እያባረረ እያሰረ እንዲሁም ደግሞ ሴቶችን እየደፈረ እያዋረደ መሬት የሚቀማው በኦሞቫሊ ብቻ ሳይሆን በሌሎችም ቦታዎች ነው። ሆኖም ግን እነዚህን ለማጋለጥ ችግር ሊኖር ይችላል ምክንያቱም መንግስት ከነዚህ የኢንተርናሽናል ኩባንያዎች ጋር የሚፈራረማቸውን ሙሎች ማግኔትና ማየት ያስፈልጋል ግን እነዚህን ነገሮች በድብቅ ነው የሚያደርገውና በጣም አስቸጋሪ ነው በዚህ ላይ ደግሞ የኢትዮጵያ መንግስት የሚያደርጋቸው ወንጀሎች በህዝቡ ላይ የሚፈጽመው ወንጀሎች እንዲቀላሎች አይደሉም ትንንሾች አይደሉም ግድያን ማፈናቀልን ሴቶችን በህግ መድፈርና ማዋረድን ብዙ ነገሮችን ያጠቃለለ ስለሆነ በጣም ኃይለኛ በሚስጥር ነው የሚይዙትና ከበድላል ነገሩ የሚያሳዝነው በመላ ኢትዮጵያ ነው የሚካሄደው በኦሞባሊ ብቻ አይደለም ነው የሚለው ፎረስተን warfor tror du att Hennes och Mauritz ändrade sin på saken. I början ville de inte ens diskutera om det. Vad är det som gjorde att de ändrade sin syn?
Till slut så blev de ju tvungna att berätta och agera därför att vi publicerade bevis. Alltså vad jag gjorde var att jag ringde och jag tog kontakt med en av deras underleverantörer och den här högst uppsatte chefen berättade att varifrån bomullen kom. Och sen kunde jag då hittade jag ett område i Etiopien, en markbit där de fick sin bomull ifrån bland annat. Och då kunde jag sen titta vad har hänt på den här marken. Och det visade sig att omkring 40 000 människor har tvingats fly ifrån den här marken för att H&M ska odla bomull där. Det är inte H&M som odlar den, utan de köper bomull som kommer från den marken. Mer visade vår kartläggning. Och då, till slut, så, det var flera människorättsorganisationer, det är Human Rights Watch, det är Amnesty International och det är Oakland Institute, bland annat, som var väldigt kritiska mot henne som har. Så till slut så är de tvungna att svara.
አሁን የጠየቅነው ፐርን በመጀመሪያ ሄነሶ ማሪስ ነገሩን ለመስማትም ለማየትም አልፈለገም ነበር የናንተ ሪፖርታይ ሲወጣ ግን አሁን በጭረሻ ላይ ሐሳቡን ቀይሮ ይሄን ርምጃ ወሰደበት ምክንያት ምንድነው ብለ ለጠየቅነው ጥያቄ ማስረጃው ከበቂ በላይ ስላቀረብላቸውና የጥጥ የሚመረትበትን ቦታ ሄነሶ ማሪስ የሚገዛውን ጥጥ የሚመረትን ቦታ 40 ሺህ ኢትዮጵያውያን በጉልበት ተባረው መሬቱ የተነጠቀ መሆኑን በማስረጃ ስላቀረብንላቸውና 40 ሺህ ህዝብ መባረሩን በማስረጃ ስናሳያቸው በተጨማሪ ደግሞ የተለያዩ ዓለም አቀፍ ድርጅቶች አምነስቲ ኢንተርናሽናል ኦክላንድ ኢንስቲትዩት የመሳሰሉት ይሄንኑ ነጥብ ይዘው ስለ ሄነሶ ማሪስን ስለ ቀረቧቸው ምንም ሊያረጉ ስለማይችሉ በዚህ ምክንያት ነው ይላል Till sist, Per, hur känns det att se att din engagemang och ansträngning har gjort resultat, har gett resultat och förhoppningsvis kan förändra och påverka svaga människors liv till det bästa? Hur känns det?
Det är ju fantastiskt roligt såklart, men jag vill... Det gäller nu att det här inte bara blir det vi i Sverige kallar för papperskriger, alltså att det bara blir vackra ord, utan att det verkligen händer någonting, då blir jag glad. Men om det här bara är en massa prat och att det fortsätter hända dåliga saker, då är det inte lika roligt såklart. Men om det verkligen händer någonting, då är det fantastiskt roligt såklart. Ja. Inte minst för de personerna som det angår där nere i Etiopien.
እንግዲህ መጨረሻ ላይ ያቀረብነ ጥያቄ ምን ተሰማህ? ያቀረብከው ሪፖርታጅ ለፍተህ የሰራኸው ውጤት አምጥቶ እነዚህን ደካማ ጉልበት ድምጽ የሌላቸው ኢትዮጵያውያኖች ሆፕፉሊ ወደፊት የሚረዳቸው መሆኑን ስታይ ምን ተሰማህ ሳልኩት በጣም ነው ደስ ያለኝ። ግን አሁን ይሄ በቃላትና በወረቀት ብቻ ሳይቀር የወረቀት ነብር ሆኖ ሳይቀር በስራ ላይ ሲውል ነው የሚለው ኮመዶት ፍጨታ ፈልያውብ
ዲዮስከ ፍሰከ ሶክላሆት ያዩ አንሳ ያካን ሀረ ኮብ ኮንሳሪየ
Okej, då är vi villiga om det är något vi kan hjälpa till, och vi kommer att följa din utredning eller vad du håller på med och komma tillbaka till dig.
Jättebra, stort tack.
Tack själv. Hej då. አሁን በመጨረሻ ነው እንግዲህ ይሄንን ጉዳይ የወረቀት ነብር ወይ እንደ ሞዝምብሎ የቃላት ጋጋታ ብቻ ሆኖ እንዳይቀር በተቻለ መጠን እከታተላለሁ ብሏል። እኛም ያለውን እየተከታተልን ለህዝብ ለማቅረብ ፍቃደኛ ነን። አንተም በከኛም የምትፈልገው ነገር ካለ ያቅማችን ለመርዳት ፍቃደኛ ነን ብለናል። በጣም ደስ ይለኛል ብሏል። እንግዲህ ፐር ሄርማን ሩድ ጋር ያደረግነው ውይይት በዚህ ላይ ያበቃል። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል።
ታዊ የሳት ቀን በስዊድን የናስከራ ተራኝ በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት ያበረከተ የሚገኘው ኢሳት በተለያዩ ሀገሮች አመታዊ ባሉን ያከበረ ይገኛል። ይህንኑ ዝግጅት በስዊድንም ፌብሩዋሪ 28 ቀን 2015 ለማክበር ተዘጋጅቷል። የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ጭምር ነው። እንደምን ጊዜውም ሁሉ ልዩ ልዩ ዝግጅቶችን ያዝንልዎ ሲሆን ሹሙጠኛው አቤቶክቻው አበበቶላ ከዋዛና ቁም ነገር ስንቁ ጋር በእንግድነት ይገኛል። ሌላውን ገዳ ደግሞ ጋዜጠኛና አክቲቪስቱ ሳዲቅ አህመድ ካቢተው ክቻው ገን ሆኖ የሚለን ይኖረዋል። በተጨማሪ የኢሳት ማስታወሻ እንዲሆነው በመቶ ክሮናል ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ጣማ አዘጋጅተን ልወታል። ለዚህ ሁሉ ዝግጅት የመግቢያ ዋጋ 200 ክሮናል ብቻ ሲሆን ቲኬቱን አስቀድመው ከገዙ 190 ክሮናል እንሸጥልዎታለን። ዝግጅቱ የሚደረግበት ቀን ፌብሩዋሪ 28 2015 ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክትዩስ ሃሉንዳ። የስዊድን የኢሳት ድጋፍ ኮሚቴ
ለዓለም የሚኖሩ ህዝቦች አልዋና ጻፊው የሥልጣን ግዚያቸው ሲያበቃ ከዙፋን የማይወርዱ መሪዎች ጉዳይ እንደሚያሳስባቸው ገልጸዋል። እኔንም ያሳስበኛል ብለዋል። ያለ ህዝባቸው ፈቃድም ሆነ ደስታ የዲሞክራሲን ጽንሰ ሐሳብ መቀለጃ ያደረጉ ግግሞክራሲ አራማጆችን አይን ላይን ባይን ያዩ ባንኪሙን እንደተናገሩት የዲሞክራሲያዊ ህገ መንግስታዊ ለውጦችና የህግ ክፍተቶች ስልጣን ላይ ክችች ለማለት መጠቀሚያ መሆን የለባቸውም። ባለፈው ጥቅምት ወር የቡርኪና ፋሶ እጫውንስ ብሎ አደባባዩን ባያጥለቀልቀው ኖሮ 23 ዓመት ሙሉ ስልጣን ላይ የተንሰራፋው ብሌስ ኮምፓውሪ የማተም አሳራፊ የሆነ ምክር ቤቱን ተጠቅሞ ዳግም በ2015 ተወዳዳሪ ሆኖ ለመቅረብ አቅዶ ነበረ። እንደ ውሻ አባረሩት። 63 ዓመቱ ነው። እንደዚሁ በዚህ ወር ውስጥ በግል ጠባቂያቸው ጥይት ተነዳድለው ከኮንጎ ጫንቃ የተፈነገሉት አባቱን ተክቶ 14 ዓመት በአገርቱ ዙፋን ላይ ለተቆለለው የሚገኘው የኮንጎ ጆሴፍ ካቢላ የስልጣኑን ማራዘሚያ ህጋዊ ማስተካከያ ለማድረግ የታቀደ ረቂቅ ህግ በመቃወም አደባባይ በመውጣታቸው 42 ንጹሃን በጠራራ ፀሐይ ተጨፍጭፈዋል። የሰው ልጅ ደምና ስጋ የለት ጉርሳቸውን አምባገነኖች መቀለጃ በሆነችው አፍሪካ እውነተኛ እድገትና ብልጽግና ብሎም ሰላምና ደስታ እንዴት እንደሚመጣ ለማሰብም አስቸጋሪ ሆኗል። ቤኒን፣ ብሩንዲ፣ ኮንጎ፣ ብራዛቪልና ሩዋንዳም እንደዚሁ ከኪሳቸው እያወጡ በይስሙላ ፓርላማቸው በሚያጸድቁት ህገ መንግስት ላይ ማሻሻያ እያደረጉ ስልጣናቸውን ለማራዘም ማቀዳቸው እየተወራ ነው። አልጄሪያ፣ አንጎላ፣ ቻድ፣ ጅቡቲና ዩጋንዳም አድርገውታል። ሀገራችን ኢትዮጵያ በ41 ዓመት ጊዜ ውስጥ ያለ ሶስት መሪዎች አላወቀችም። ኮሎኔል መንግስቱ ኃይለ ማርያም፣ አቶ መለስ ዜናዊና አሁን አቶ ኃይለ ማርያም ደሳለኝ። ኮሎኔል መንግስቱ ኃይለ ማርያም ሀገር ለቀው የኮበለሉ ሲሆን አቶ መለስ ዜናዊ በተፈጥሮ ሞት ከዚህ ዓለም የተለዩ ናቸው። የኢትዮጵያን ደግሞ ለየት የሚያደርገውና ከልብ የሚያሳዝነው 24 ዓመት ሙሉ ስልጣን ላይ የተንሰራፋ አንድ ፓርቲ ገና ተጨማሪ 40 ዓመት ቆይቻለሁ ብሎም እንደቀድሞው ያልሰለጠነ ዘመን ስርወ መንግስት መስራች ገዦች ለአባሎቹ በኩራት መናገሩ ነው። ሪፖርተር ጋዜጣ ለአደባባይ እንደበቃው ይህም ሆኖ ኢትዮጵያውያን የፖሊስ ቆመጥና ከስክስ ጫማ መጫወቻ ቢሆንም ምርጫን በመጠቀም የህዝብን ፍቃድ ለማንገስ ጥረታቸውን ሳያስተጓጉሉ ቀጥለዋል።
አርማጆሽ ቀደም ብሎ የሰማችሁት ጋዜጠኛ ዓለም ነዋሴ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በአዲስ አበባ የአፍሪካ የመሪዎች ጉባኤ ላይ መገኘትን ተከትሎ ከዛ ጋር ተያያዥ ነጥቦችን ባጭሩ የዳሰሰበትን ሁኔታ ነው። 11 ሰዓት ሆኗል። በቀጥታ ወደ ዜና እናልፋለን። በክልሎች የሚገኙ የአንድነት አመራሮች ጽፈት ቤታቸውን በአቶ ተግስቱ ለሚመራው ቡድን እንዳያስረክቡ ተጠየቁ። በአቶ ወላይ ፈቃዱ የሚመራውና በምርጫ ቦርድ ዕውቅና የተነፈገው የአንድነት አመራር ጥር 29 ቀን 2007 ዓ.ም የብሔራዊ ምክር ቤት ስብሰባ ለማካሄድ እንዲሁም ከቀኑ 9 ሰዓት ቀበና በሚገኘው ቢሮ ጋዜጣዊ መግለጫ ለመስጠት ቀጠሮ ተይዞ የነበረ ቢሆንም ቢሮው በፖሊስ በድንገት በመከበቡ ሳይሳካ ቀርቷል። የብሔራዊ ምክር ቤቱ ሰብሳቢ አቶ አባባ ካሉ እንደገለጹት ስብሰባውን ለማድረግ ታስቦ የነበረው በሂደት ለሚወሰዱ እርምጃዎች ለመነጋገር ቢሆንም በፖሊስ ህገወጥ ድርጊት የተነሳ አልተሳካም። ይሁን እንጂ በክልሎች የሚገኙ የአንድነት አመራሮችና አባላት ጽፈት ቤቶቻቸውን የኢህአዴግ ተለጣፊ ናቸው ላሏቸው አቶ ተግስቱ አወሉ ሰዎች እንዳያስረክቡ ትዕዛዝ መተላለፉን ተናግረዋል። አንድነት ከመታገዱ በፊት ለዛሬ ጥር 24 ቀን 2007 ዓ.ም ለሁለተኛ ጊዜ ሰላማዊ ሰልፍ ለማካሄድ ጥሪ አስተላልፎ ዝግጅት እያደረገ የነበር ሲሆን በተመሳሳይ ቀንም በደሴ ከተማ የተቃውሞ ሰልፍ ለማካሄድ የተዘጋጀ ነበር። ፓርቲው ቀና መነፈጉን ተከትሎ በአንድነት ስም የሚያንቀሳቀሳቸው ሚሊዮኖች ድምጽና ፍኖተ ነጻነት ጋዜጦችና ድረገጾች ህትመትና ስርጭት መቋረጡ የግድ እንደሚሆንም ተነግሯል። በተመሳሳይ መንገድም የመያድ ጽፈት ቤት በፖሊሶች ጥበቃ ስር በመዋሉ ሰራተኞች ስራቸውን ለመስራት አለመቻላቸውን የመያድ ኃላፊዎች ተናግረዋል። አንድነትና መያድ የምርጫ ቦርድን ትዛዝ ለሚያከብሩ ሰዎች ተሰጥተዋል ተብሎ በምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና መነገሩ በበርካታ ኢትዮጵያውያን መነጋገሪያ መሆኑ ሆኖ የቀጠለ ሲሆን በተለይ የሁለቱ ፓርቲ መሪዎች እንደሚሉት የመድብለ ፓርቲ ስርዓት በኢትዮጵያ ማክተሙንና የሰላማዊ ትግልም መቃብር የገባበት ሲሉ ተደምጠዋል። በተያያዘ ዜና በስዊድን የሚገኘው የአንድነት ድጋፍ ማህበር በኢትዮጵያ የተንሰራፋውን አምባገነናዊ ስርዓት ያወግዛል በሚል መግለጫ አውጥቷል። የድጋፍ ማህበሩ በተለይ ከሰሞኑ የወያኔ ፋሽስታዊ ኃይሎች አንድነትና መያድን ለተለጣፊ ግለሰቦች መስጠቱን በእጅጉ እንደሚያወግዝ አስታውቋል። ከዚህም ባሻገር የስዊድኑ የአንድነት ድጋፍ ማህበር በሀገራችን ሰላምና ዲሞክራሲ እስኪሰፍን እስከ መጨረሻው እንደሚታገል የድጋፍ ማህበሩ በመግለጫው አትቷል። የዞን 9 ጦማሪያና ጋዜጠኞች ፍርድ ቤት ቀርበዋል። ነገር ኢትዮጵያ እንደዘገበው ጥር 20 ቀን 2007 ዓ.ም ለ16ኛ ጊዜ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የቀረቡት ጻፊዎች ፍርድ ቤቱ ቀደም ብሎ ተሻሻለ የተባለውን ክስ አይቶ ብይን ሰጥቷል። የፌደራል አቃቤ ሕግ አሻሽየዋለሁ ያለውን ክስ ከአንዱ ነጥብ በስተቀር ሶስቱን መቀበሉን ፍርድ ቤቱ ገልጿል። በክሱ ላይ ቡድን በሚል የተጠቀሰው ነጥብ ተከሳሾቹ በህቡዕ ያቋቋሙት ቡድን መሆኑን ፍርድ ቤቱ ተገንዝቧል ያለው ችሎቱ የቡድኑ አጠቃላይ ሁኔታ በቀጣዩ በክርክር ወቅት በማስረጃ የሚረጋገጥ አሊያም ውድቅ ሊሆን የሚችል ስለሆነ በክሱ ላይ መካተቱ ተገቢ ነው ብሏል። ችሎቱ የፊታችን ማክሰኞ ጥር 28 የሚቀጥል መሆኑም ተዘግቧል። በተያያዘ ዜና የአሜሪካ የውጭ ጉዳይ መስሪያ ቤት የጦማሪያኑና የጋዜጠኞቹ ጉዳይ እንዳሳሰበው አስታወቀ። እንደ ውጭ ጉዳይ ሚኒስትሩ መግለጫ ከሆነ ጦማሪያኑና ጋዜጠኞቹ የተከሰሱበት የጸረ ሽብር ህግ የሚዲያ ነጻነትን የሚያኮስስ፣ ተቺዎችን የሚያጠፋና ቀጣዩ ምርጫ ሊኖረው የሚችለውን ዲሞክራሲያዊነት የሚያጠፋ ብሎታል። በዚህም ፍርድ ቤቱ ትክክለኛ የሆነ የፍርድ ሂደት እንዲያከናውን ሲልም አሳስቧል። መንግስት ከምርጫ በፊት አፈናን ያቆማል የሚለው ተስፋ መሟጠጡን ሂማን ራይትስ ዎች አስታወቀ። ድርጅቱ ባወጣው የ2014 ዓለም አቀፍ የሰብአዊ መብት አያያዝ ሪፖርት ላይ እንደተጠቀሰው መንግስት ጋዜጠኞችን፣ ጸሐፊዎችንና የተቃዋሚ ፓርቲዎች ደጋፊዎችን እንደፈለገ ያስራል፣ በሰላም ተቃውሞዎችን ለመግለጽ በወጡ ዜጎች ላይ የፖሊስ የኃይል እርምጃ ይወስዳል፣ እንዲሁም ለማፈኛነት እየዋሉ ያሉትን በዓለም አቀፍ ማህበር ዘንድ የተወገዙትን አዋጆችን ለመለወጥ ምንም ምልክት አላሳየም ብሏል። ባለፈው ዓመት የኢትዮጵያ መንግስት ማንኛውንም ተቃውሞ ለማፈን መሞከርን የገለጹት የሂማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌዝሊ ሌፍኮ ጋዜጠኞችና ተቃዋሚዎች ከሁሉም በባሰ እንደተሰቃዩና ከመጪው ምርጫ በፊት ሁኔታዎች ይሻሻላሉ የሚለው ተስፋ ሙሉ በሙሉ እንደተዳፈነ ገልጸዋል። ኢትዮጵያ እየፈጸመች ያለችው አስከፊ የሰብአዊ መብት ጥሰትን የለጋሽ ሀገራትን አለመተቸታቸውን ሂማን ራይትስ ዎች በሪፖርቱ አመልክቷል። ሰማያዊ ፓርቲ የተቃውሞ ሰልፎችን እንዳያደርግ መከልከሉ በኦሮሚያ ክልል በሚያዝያና ግንቦት ወሮች ውስጥ የጸጥታ ኃይሎች ከፍተኛ ጉዳት ማድረሳቸው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በህገ ወጥ በሆነ መንገድ የመን ውስጥ ተይዘው መሰጠታቸውና የታሰሩበት ቦታ አለማወቁም በሪፖርቱ ተገልጿል። ዞን 9 የተባሉ የሚጠሩ ጸሐፊዎች በጸረ ሽብር ህግ መከሰሳቸው፣ የስድስት ጋዜጣ አሳታሚዎች በተመሳሳይ ወንጀል መከሰሳቸው የጠቀሰው ሂማን ራይትስ ዎች መንግስት ዌብሳይቶችን መዝጋቱን እንዲሁም ስልኮችን በመጥለፍ መረጃዎችን እንደሚያሰባስብ አትቷል። በኦሞ ሸለቆ አካባቢ በርካታ ዜጎችን ያለፈላጎታቸውና ተገቢው ካሳ ሳይከፈላቸው እንደሚፈናቀሉም ድርጅቱ አስታውቋል። መንግስት ተደጋጋሚ ወቀሳና ትችት ቢደርስበትም የጸረ ሽብር ህጉ መንግስታዊ ያልሆኑ ድርጅቶችን ለመቆጣጠር የወጣው ህግ ለመቀየር ፈቃደኛ ያለመሆኑን የጠቀሰው ሂውማን ራይትስ ዎች የመንግስት የልማት እቅድ የተቹ ሰዎች እስራትና ወከባ እንደሚያጋጥማቸው አትቷል። መንግስት ሀሳብን በነጻነት የመግለጽ መብትን ማፈኑ በመጪው ምርጫ ላይ አሉታዊ ተጽዕኖ እንደሚኖረው ሌዝሊ ሌፍኮ ተናግረዋል። ሂውማን ራይትስ ዎች በ656 ገጽ ሪፖርቱ በዓለም ዙሪያ ያሉ የ90 ሀገራት ሰብአዊ መብት ጥሰቶችን ጎብኝቷል። ሃይቅ ከተማ የሚገኘው የቴክኒክና ሙያ ትምህርት ቤት ሙሉ በሙሉ በእሳት ወደመ። በደቡብ ወሎ ዞን በተለሁዳሬ ወረዳ ሃይቅ ከተማ የሚገኘው የሙያና ቴክኒክ ትምህርት ቤት ሰኞ ጥር 18 2007 ዓ.ም ሙሉ በሙሉ በቃጠሎ መውደሙ ተዘግቧል። ቃጠሎ ምሽቱን 1 ሰዓት ተኩል የተነሳ ሲሆን ለ2 ሰዓት ያህል መቆየቱንና የተማሪዎቹን የመረጃ ላፕቶፖች፣ ኮምፒውተሮች፣ ዴስክቶፖች እና የተለያዩ የሰርቬይ ጂፒኤስዎችን ማውደሙ ታውቋል። ከኮምቦልቻ ከተማ የተነሳው የእሳት አደጋ መኪና እሳቱን ለማጥፋት ቢሞክርም ሳይሳካለት ቀርቷል። የቃጠሎ መንስኤ እስካሁንም አልታወቀም። ሄሊኮፕተር በመያዝ ወደ ሶስተኛ ሀገር የጠፉት የአየር ኃይል ባልደረቦች በመልካም ሁኔታ ላይ እንደሚገኙ ተገለጸ። ባለፈው ወር ሄሊኮፕተር ይዘው የጠፉት ሻምበል ሳሙኤል ግዳይ፣ መቶ አለቃ ቢልልኝ ደሳለኝና ቴክኒሻን ጸጋ ብርሃን ግዳይ በተረጋጋና በጥሩ ሁኔታ ላይ እንደሚገኙ በተለይ ለኢሳት ገልጸዋል። ፓይለቶቹ በሚገኙበት ሶስተኛ ሀገር ሆነው ከኢሳት ጋር ግንኙነት መመስረታቸውን ያስታወቀው ኢሳት በኢትዮጵያ ውስጥ የሚደረገው የነጻነት ትግል አስተዋጽኦ ለማድረግ መዘጋጀታቸውን ተናግረዋል ብሏል። ሶስታችንም በአንድ ላይ የምንመደብበት ጊዜ ስንጠብቅ ቆይተን ነበር ያሉት ፓይለቶቹ አጋጣሚው ሲፈጠርላቸው ቀደም ብለው ባወጡ ተቀድ መሰረት መጥፋታቸውን ገልጸዋል። ጉዟቸውን ወደ ሶስተኛ ሀገር በሚያደርጉበት ወቅት ከራዳር እይታ ውጭ ለመሆን እስከ 10 ሜትር ድረስ ዝቅ ብለው መብረራቸውን የገለጹት ፓይለቶቹ ካሰቡበት ቦታ ሲደርሱ ነዳጃቸው አልቆ እንደነበር ተናግረዋል። ለምን ወጣችሁ ተብሎ የተጠየቁት ፓይለቶቹ በአየር ኃይል ውስጥ የሚታየው ዘረኝነት፣ አድሎና የአስተዳደር መበላሸት ይህን ውሳኔ እንዲወስኑ እንዳስገደዳቸው ገልጸዋል። እድሉ ቢገኝ በአብዛኛው የአየር ኃይል አባል ስርዓቱን ትቶ ለመውጣት ዝግጁ መሆናቸውን ፓይለቶቹ ሲገልጹ፣ ፓይለቶቹ ሁኔታዎችን አመቻችተው ሰፋ ያለ ቃለ ምልልስም እንደሚሰጡ ተናግረዋል። በመጨረሻም ደላሎች ለሰማያዊ ፓርቲ ቢሮ እንዳያከራዩ ማስጠንቀቂያ እንደተሰጣቸው ተነገረ። ነገር ኢትዮጵያ ጋዜጣ እንደዘገበው የቤት ደላሎች ለሰማያዊ ፓርቲ ቢሮ እንዳያከራዩ ከቀበሌ ባለስልጣናት ጥብቅ ማስጠንቀቂያ እንደተሰጣቸው ገልጸዋል። ተደራጅተው በመስራት ላይ የሚገኙ ደላሎች የቂርቆስ ክፍለ ከተማ ወረዳ 8 ፍትህ ቢሮ ኃላፊ አቶ ቢኒያም ከበደ ሰማያዊ ፓርቲ አሸባሪ ፓርቲ ነው፣ ለአሸባሪ ፓርቲ ቢሮ በተከራዩ ተጠያቂነቱን ራሳቸው ተወስደላችሁ ብለው ጥብቅ ማስጠንቀቂያ እንደሰጧቸው ለነገር ኢትዮጵያ ገልጸዋል። ይህ በእንዲህ እንዳለ ሰማያዊ ፓርቲ ቢሮ ለማከራየት ተስማምተው የነበሩ አንድ ግለሰብም በቀበሌ ካድሬዎች ትዕዛዝ ቤቱን እንዳያከራዩ ተደርገዋል። ማስጠንቀቂያ የደረሳቸው ደላሎች ግለሰቧን መጀመሪያ ቀበሌ ሄደሽ ለሰማያዊ ፓርቲ ቢሮ ልታከራይ መሆኑን አሳውቂ ብለው በመከሯቸው መሰረት ቀበሌ ሄደው ለሰማያዊ ፓርቲ ቢሮ ላከራይ ነበር፣ ምን ችግር ይኖራል ብለው ሲጠይቁ የቀበሌ ካድሬዎች ሰማያዊ ፓርቲ ህገወጥና አሸባሪ ፓርቲ ነው፣ ለእነሱ ቢሮ ማከራየት በህግ ያስጠይቅሻል ብለው ስላስፈራሯቸው ለማከራየት ሳይደፍሩ ቀርተዋል። የየካ ክፍለ ከተማና የቂርቆስ ክፍለ ከተማ በጋራ ሰማያዊ ፓርቲ ቢሮ እንዳይከራይ ደላሎቹና አከራዮቹን እያስጠነቀቁ ሲሆን፣ ሰማያዊ ፓርቲ ካዛንቺስ የሚገኘው ጽህፈት ቤቱ እንዲለቅ በቤቱ ባለቤቶች ላይ ከፍተኛ ግፊት እየተደረገ ይገኛል። አከራዮቹ በቀበሌ ባለስልጣናትና በደህንነቶች በደረሰባቸው ጫና ምክንያት ፓርቲው ቤታቸውን እንዲለቅላቸው ካለቀቀም አሁን ከሚከፍለው 3 እጥፍ ገንዘብ እንዲከፍላቸው ጠይቀዋል። የሰዓቱ ዜና በዚሁ አበቃ። አድማጮች አሁን በመከታተል ላይ ያላችሁት ዚስቶኮልም ይተላልፈን ኢትዮጵያ ድምጽ ሬዲዮና አሁንም አጠር ያለ ቃለ መልስ ለማድረግ መስመር ላይ እንግዳሉን ወደዛ እናልፋለን።
ሃሎ ጠናስተልኝ።
ጠናስተልኝ።
አድማጮቻችን አሁን አጠር ያለ ውይይት እናደርገው ስቶኮልም ስዊድን ከሚገኘው የአንድነት የስራ አስኪያጅ ኮሚቴ አባል ጋር ነው። ማን ልበል ጌታዬ?
ተነስተልኝ። የስራ አስኪያጅ ኮሚቴ እንኳን አይደለሁም ግን የአንድነት የድጋፍ ኮሚቴ አባል ነኝ።
የስራ አስኪያጅ ኮሚቴ አባል የለም?
በሙሉ ሰራተኞች ናቸው ወይም ደግሞ ቤተክርስቲያን ናቸው ለዚህ ነው።
ኦኬ። ይህንን ኢንተርቪው ለማድረግ የወሰን ነው ዛሬ ዜና ላይ እንደሰማነው የአንድነት የድጋፍ ኮሚቴ ኢትዮጵያ ውስጥ የስልጣን ላይ ያለው የወያኔ መንግስት እኔ እውነት ለመናገር ወሮ በላ ስራ የሚሰራ ሆኖ ይቅርታህን በማለቴ ከዚህ በፊት እንዳደረገው ሁሉ ቅንጅትን ለተወሰኑ ግለሰቦች እንደሰጠውኑ አሁንም አንድነትን ለሚፈልጋቸው ግለሰቦች በመስጠቱ መግለጫ አውጥቷል። አንድነት የድጋፍ ኮሚቴ ይሄን መግለጫ በተመለከተ እምትሉትልን ሰማ ነው።
አዎ እንግዲህ ሁላችሁም የሰማችሁት ነው፣ ዓለም በሙሉ የሰማው ነው። የግግፍ ነው ያው ምርጫው ተምርጫው ወጣቱ ነው። በአጠቃላይ ጠንካሮች ነበሩ መያድና አንድነት አገር ቤት ውስጥ ቤዝ የነበራቸውና በየ ክፍለ ሀገሩ አውራጃው ወረዳው ወረዳ ድረስና ገበሬው ድረስ የደረሱ እነሱ ናቸውና በአሁኑ ምርጫ እንደው ባይጥሉት እንኳን ትልቅ ቦታ ያገኛሉ ያገኙ ነበርና ከዛ ለማውጣት ነው በቃ ይሄን ያደረገው። ምንም ጥርጥር የለውም ከምርጫው ለማውጣት ነውና በተለይ ከአዲስ አበባ በላይ እንዳለ ይወስዱበት ነበር የሚባል ግምት አለ። ከአዲስ አበባ በላይ ኖርዝ ፓርት ኦፍ አዲስ አበባ እንዳለ ከኢሃደግ ወይም ከኢሃደግ ከወያኔ ኢሃደግ በደም እንዳለ ይወስዱበታል ተብሎ ይጠበቅ ነበር።
እናንተ መግለጫ አውጥታችኋል? መግለጫችሁ እንደሰማነው ከሆነ ታወግዛላችሁ።
አዎ።
ከዛስ ምንድነው የምታዩት? እንግዲህ ውጭ ያለው የአንድነት ድጋፍ ኮሚቴ በነጻነት መታገል የሚችል ድርጅት ነው ቤትም ማለም ያሉት። ከዚህ መግለጫ ከመውጣት አልፎ ምንድነው የምታረጉት?
አይ እንግዲህ እንደዚህ ነው አህመድ፣ ይሄ የመጀመሪያው እንትናችን ነው፣ የመጀመሪያው ሪአክሽናችን ነው። ከዛ ቀጥሎ ግን አንደኛ ከሌሎቹ የአንድነት የድጋፍ ኮሚቴዎች በአለም ላይ ካሉ የድጋፍ ኮሚቴዎች ጋር እንገናኛለን። ሁለተኛ ግን በአጠቃላይ ኢትዮጵያዊ ከሆነ በሙሉ ኢትዮጵያዊ ከሆነ በሙሉና ዴሞክራሲና ፍትህ ከሚናፍቀው ኢትዮጵያ ውስጥ ከሚናፍቀው እንትን በሙሉ ጋር ተባብረን ይህንን መንግስት በዓለም ህብረተሰብ እንዲጋለጥ ልክ ለምሳሌ ለብርቱካን የአንድነት የመጀመሪያው የአንድነት መስራችና ሊቀመንበር የሆነችው ብርቱካን ምድሳታ በታሰረች ጊዜ ያደረግነውን አይነት ትግል ለማድረግ ተዘጋጅተናል።
ስለዚህ ወደፊት በቅርብ ጊዜ የትግል ጥሪ ህዝቡንም ድርጅቶችንም ትታረጋላችሁ ማለት ነው?
አዎ መግለጫውም ላይ እንደዛ አሉ። መግለጫውም ላይ ጥሪ አድርገናል። መግለጫውም ላይ አድርገናል የፖለቲካ ድርጅቶችንም የሂውማን ራይትስ ድርጅቶችንም ለነሱም ጥሪ አድርገናል። በኢትዮጵያ ላይ ስፔንስ ነው ያደረግነው። የሚከተለው እንግዲህ
ኢኒሺያቲቭን ወስዳችሁ ከመግለጫው አልፎ ኢኒሺያቲቭን ወስዳችሁ ህዝቡንም ድርጅቶችንም ምን እንዲሰባሰብ መታደርጉበት ሁኔታ ተፈጥራላችሁ ማለት ነው?
አዎ ልክ ነው። በስዊድንም እንፈጥራለን አብረን ከሌሎቹ ጋር እንተምንልበትን ሎቢ እናደርግበትን እንዳልኩህ ያው ታቃለህ ለብርቱካን ሚድክ ሳይሰራ ነው ስራ ከስዊድን እንደተጀመረ ሁሉ ነገር ያን አይነት ስራ እንትላለን ከሌሎቹ ጋር በመተባበር በመጀመሪያ ደረጃ ስዊድን ካሉት ጋር በመተባበር ስዊድን ካሉ በአጠቃላይ ግን በአለም ላይ ካሉ ተባብረን ይህንን መንግስት እንዲጋለጥ እናደርጋለን።
አበበ የአንድነት ለሌሎች እንደ ቅርጫ ዳቦ ለሌሎች መሰጠት ሲነሳ የሚታየን በአንድነት ስም ብዙ መከራ ላዩትና አሁንም ብዙ መከራ እየከፈሉ ለሚገኙ ውድ የኢትዮጵያ ልጆች በእስር ቤት የሚማቀቁት ነው። እነሱ ሊረሱ ነው ማለት ነው? የእነሱስ ጉዳይ እንዴት ነው የሚሆነው?
አዎ የሚገርመኝ እሱ አይደል የሚገርመኝ እዚህ ኩንም እንታገለውና አሁን ይሄ ተለጣፊው ግሩፕ እንግዲህ ለተሳሰሩት ሰዎች ምንም እንትን የለውም ማለት ነው እና ያሳሰረን ዞር በአጠቃላይ ኢትዮጵያኖች ያሳሰረን ዞር ያስገደለን ዞር ሲሞት ከንፈራችን እየመጠጠን ወደ ቤታችን ከመግባት ወደ ውጭ ቦታ ተለብን አሁን በአጠቃላይ እና በተለይ ደግሞ ይሄ ምንድነው ስሙ ሬቱ የተቀመጠውን ኦልሞስት 70-80% የበውጭ ያለውን ቢሆን ኢትዮጵያዊው ሬቱ ነው ያለው እሱንም ለማውጣት ጭምር ነው እሱም ለማውጣትና በእያለንበት እኔ እኛ ማማሳመን ምን ይችላል ኢትዮጵያ የስዊድንን ህብረተሰብ ነው ጀርመን ያለው ጀርመንን በአጠቃላይ ግን የዓለም ህብረተሰብ ይሄ መንግስት ስለዚህ መንግስት ያቃሉ ግን ቢሆንም መኖራችንና ከዚህ እንትን በኋላ ይሄንን ካልሆነ የሚመጣውን እንትን ለማሳየት ነው እና ሁልጊዜ ምንድነው ስሙ በቃ ይከተላል የአፍሪካ እንትን ይበቃዋል የሚለውን እንትን እንዲያቆሙ ነው አፍሪካ ይሄ ለአፍሪካ ይሄ ዲሞክራሲ ይበቃዋል የሚለውን እንትን እንዲያቆሙ ነው አያዋጣችሁም እንዳልከዳላ እንሆን እንችላለን እንደ አልሻባብ እንሆን እንችላለን ግን ሌላ የሌላ እንትላንትላን ማድረግ እንችላለን ግን ለሀገራችን ግን ምንድነው ደርግን በግርድፉ ስለዋጥነው ነው የዛሬ በሽታ የመጣብን የሚከተለውን ግን አኝከን ምን ነው
እንግዲህ አበበኛም እንደሚገባን ይሄው ዛሬ እንኳን በቲቪ ፊራው ፐርሃርማን ሩድ እንደሰማነው ያደረገው ተጋድሎ በመጠኑም ቢሆን ውጤት አምጥቷል ያ ሊሆን የቻለው የተቻለውን ያህል ፋክታውን ማስረጃውን ይዞ በተደጋጋሚ ስለጨቀጨቃቸው ነው እኛም ኢትዮጵያኖች ወይም በተለየ ፖለቲካ ድርጅቶች የሚፈልጉት ነገር ለዚህ ሀገር ህዝብና ሚዲያ ካላስረዱ ወጥተው ካልተናገሩ የዚህ ሀገር ህዝብ ቢያውቅም ምንም ምክንያት የለውም ቀድሞ የሚሰለፍበት ስለዚህ ይሄን ማድረግ ያለባቸው ድርጅቶች ናቸው አሁን አንተ እንደምትለው እንደገባኝ የአንድነት ይሄን ለማድረግ ሌላውንም ለማስተባበር ሌሎቹንም ለመጋበዝ ተዘጋጅቷል ነው የምትለኝ ይሄን ካደረጋችሁ የኢትዮጵያ ድምጽ ሬዲዮም የምታደርጉትን እየተከታተለ ለህዝብ ለማድበት ለማድረስ ዝግጁ ነው መልካም እድል እንመኝላችኋል
አህመድ ሰማኛለህ
እየሰማሁ ነው
አዎ መቼም አንተ ታውቃለህ ከዚህ በፊት አድርገነዋል ከዚህ በፊት በቅንጅትም ጊዜ ከዛም ደግሞ ለብርቱካን ተባብረን አድርገነዋል በተባበረን ጊዜ ደግሞ ተሰሚነት አግኝተናል እናንተና እኔ ነብረን ያለው እና እናውቀዋለን የት እንደመሄድ እንዳለብንም የትኛውን በር እንደምናንኳኳም እናውቀዋለን እና ከተባበረን ምንም የሚያቅተን ነገር የለም እዚህም ሆነ በአለም ላይ
ስለዚህ ይሄን ለማድረግ ዝግጁ ነን ነው የምትለው
ዝግጁ ነን እኛ ዝግጁ ነን እኛ ዝግጁ ነን እኛ ዝግጁ ነን የስዊድን የድጋፍ የድጋፍ ማህበር ዝግጁ ነን
በጣም ቆንጆ እንግዲህ እኛም ይሄን እየተከታተልን ለህዝብ እናደርሳለን መልካም እድል እንመኝላችኋለን የታሰሩት ወገኖቻችንን ለዚህ ድርጅት አላማ ብለው የታሰሩ ወገኖቻችንን እንዳንረሳ የኢትዮጵያ ድምጽ አጥብቆ ያሳስባል
ቴንክ ዩ
ጤና ይስጥልኝ
አሜን
አድማጮች በመከታተል ላይ ያላችሁት እዚህ በስዊድን ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮን አሁንም ወደ ሌላ ቃለ መለስ እንሸጋግራለን። ወደ አዲስ አበባ ደውለን መስመር ላይ እንግዳ ጋብዘናል። ሃሎ ጠና ይስጥልኝ። ሃሎ 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 ይሰማል? ሃሎ ሃሎ ይሰማል?
አቤት አቤት ነው
ይሰማል? እንደምን አረፈድክ?
አዎ ሰላም ነህ? አይ ችግር የለም።
ደህና ደህና አመሰግናለሁ በጣም። እስቲ ራስን አስተዋውቅና አንዳንድ ነጥብ አለን። ችግር የለም። ሃሎ ሃሎ።
አቤት አቤት ነው።
እግዚአብሔር ይመስገን። እስቲ ራስን አስተዋውቅን።
አዎ ሰላም ነህ? አይ ችግር የለም።
ኦይ ጉድ ስልክ መስመር ችግር ሳይኖር አይቀር። ሃሎ 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 ሃሎ
ሃሎ። አቤት።
ጤና ይስጥልኝ። አሁን ይሰማል መሰለኝ።
አዎ ይሰማኛል አሁን።
ኦኬ አመሰግናለሁ። ቅድም ትንሽ መስመሩ አስቸግሮን ነው።
ሃሎ
ሃሎ ሃሎ እንደምን አረፈዱ?
እሺ ልቃል ድምጹ።
አዎ በጣም መስመሩ በጣም አስቸግሮኛልና እስቲ ራስዎን ያስተዋውቁ እስቲ። ሃሎ ሃሎ።
አቤት አቤት።
ራስዎን ያስተዋውቁ እስቲ ለአድማጮቻችን። ራስዎን ያስተዋውቁልን።
ድምፁ ይልቃል። ያው ስዩም መንገሻ እባላለሁ። የአንድነት ዋና ጸሐፊ ነበርኩ።
በጣም አመሰግናለሁ። እግዜር ይስጥልኝ። እንግዲህ ባሉት በወቅታዊ ነገሮች አንዳንድ ነገሮችን ለመነጋገር ነው። እንግዲህ አንድነት ለፍትህና ለዲሞክራሲ ፓርቲ እንዲሁም በመኢአድ ላይ የደረሰውን ነገር ሁላችንም በውጭም በአገር ውስጥም ያለው ሰው የተከታተለ ጉዳይ ነው። እስቲ አንድነት መጨረሻ ላይ ያወጣው መግለጫ ነበር። እስቲ መግለጫው ይዘት ምንድነው አቶ ስዩ?
እንግዲህ ያወጣነው መግለጫ በአንድነት እና እውነቱን ለመናገር እንደዚህ አይነት በጣም አይነት ግፍ የተንኮልና ፍጹም አንደምና ያካሄድ ይችላልን ብለን አላሰብንምና እስከዛሬ የተደረጉትን ነገሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች በተለያዩ አመራሮች እኛም በተቋሙም በተለያየ መንገድ ሲገልጸው እንደነበረ ከመጨረሻው ጋር ተጣጣ እንደሚገባ የተደረገበትን ሁኔታ በተለያየ መንገድ አስቀምጠናልና መጨረሻ ላይ ሐሙስ ዕለት በመግለጫ መልክ በብሔራዊ ምርጫ ቦርድ የተሰጠ መግለጫ ነበርና ያንን መሰረት አድርገን ቅዳሜ ዕለት አንዳንድ የፖለቲካ ውሳኔዎችና አጣጫዎች ማስያዝ ስለነበረብን የስራ አስፈጻሚ ስብሰባ ተዋት ተሰብስበን ከሰዓት በኋላ ደግሞ የብሔራዊ ምክር ቤት ስብሰባ ነበርና በዛ አጋጣሚ ያልታሰበ ሁኔታ ለምሳ እንደወጣን ስንመለስ በሚገርም ሁኔታ በፖሊሶች እና ያው በተጠቃ ኃይሎች ጽሕፈት ቤታችን ሙሉ ለሙሉ በቁጥጥር ስር ውሎ አገኘነው። ከዚህ በኋላ እንግዲህ እንደምታውቁት አንድነት ለዲሞክራሲና ለፍትህ ፓርቲ የሚጽፍበት እስክሪፕቶና ወረቀት በተረፈ ደግሞ ሀሳቦቹ ናቸው እጁ ላይ ያሉት። ሀሳቦቹን የሚያንጸባርቅበት አንደበት ነው ያለ። መሳሪያ ኃይል የለውም እና የመሳሪያ ኃይል በያዙ ሰዎች እንድንወጣ መደረጉ ይህ ሁኔታ እንግዲህ እስካሁን ካለነው አጠቃላይ አካሄድ በመገምገም የመድብለ ፓርቲ ዴሞክራሲ ስርዓት ኢትዮጵያ ውስጥ ያበቃለት መሆኑን የሚያሳይ መግለጫ የሰጠ ነው።
አሁን ባለው ሁኔታ የፓርቲ ጽህፈት ቤታችሁ በሙሉ በሙሉ ተወስዷል ማለት ነው? እቃዎቻችሁ፣ ንብረቶቻችሁ? ሃሎ ሃሎ ይቅርታ እንግዲህ መስመሩ በጣም የተቆራረጠ ነው። ይሰማል አሁን?
አዎ ያስቸግራል። የሚተኩ በጣም ሁለት ቃል ያናገሩ።
እሺ አመሰግናለሁ። እንግዲህ በጥያቄ ምናልባት ሰምተውት ከሆነ አሁን አንድነት ፓርቲ እንግዲህ ምናልባት ፈርሷል ማለት ነው? በፍርድ ቤት ጸድቋል? እንዴት ነው ያለው ነገር? በቀጣይስ የሚሆኑት ነገሮች እስቲ ዘርዘር አድርገው ይንገሩን። ምንድነው ያለው ወቅታዊ ሁኔታ እንደው በአጠቃላይ?
ሃሎ
አሁን ይሰሙኛል?
አዎ ያስቸግራል። የሚተኩ በጣም ሁለት ቃል ያናገሩ።
እሺ ጥያቄን ሰምተውታል?
እሺ
ጥያቄን ሰምተዋል? ሃሎ አድማጮች እንግዲህ ያው ኢትዮጵያ ስልክ እንደዚህ አስቸጋሪ ነው። ሃሎ አቶ ስዩም እስቲ ይቀጥሉ እርሶ።
አዎ ያስቸግራል። የሚተኩ በጣም ሁለት ቃል ያናገሩ።
እስቲ እንግዲህ በቃ ያለውን ሁኔታ እስቲ ስለ አንድነት ቀጣይ ሁኔታና ያሉትን አንዳንድ ነገሮች የሚሰሙኝ ከሆነ ይናገሩ እስቲ እርሶ።
Hello.
Hello. Samunya hun? እስቲ ቀጥሉ ሰምተዋል ጥያቄን? ቻችን እንግዲህ እንደተከታተላችሁት ካቶ ሲዩም ጋር ቃለ ምልልሱን መቀጠላል ተቻለም። እንግዲህ የስልኩ ሁኔታ እንደሰማችሁት ነው የተናገረው የተመለሰው ነው በድጋሚ እንዲናገር ይሆን ያለው። እንግዲህ ያው ብዙ ምታቁት ነገር ነው። እንግዲህ
የቴሌኮሙኒኬሽን እድገቱ ምን ያህል እንደሆነ ያሳያል። እኔ ደጋግሜ የምለው ነው ህግ የላትም እርስበርስ ይጋደላሉ ይፋጫሉ የምትባለው ሶማሌ ያለው የቴሌኮሙኒኬሽን ግንኙነት ከኛ 10 ጥፍ ይሻላል። የኛ ለቴሌኮሙኒኬሽን የሚወጣው ገንዘብ ሰዎች ቴሌኮሙኒኬሽንን እንደመገናኛ እንዲጠቀሙበት ሳይሆን ሰዎች የሚናገሩት እንዲቀረጽ የሚናገሩትን መቆጣጠር እንዲቻል ለኮንትሮል ስራ ስለሚውል ነው እንጂ በምድር ላይ ያለች አንድ ትልቅ ሀገር የአፍሪካ ዋና መዲና የሆነች ሀገር ኮሙኒኬሽኗ እንደዚህ የመጨረሻ ዜሮ የሚሆንበት ምክንያት ሌላ የለም። መንግስት ወይንም ወያኔ የወሮ በላ ድርጅት ስለሆነ የሚያደርገው በሙሉ ዜናዎች እንዳይተላለፉ ወሬዎች እንዳይወጡ መቆጣጠር ስለሆነ ይሄን ነው የሚያደርገው። ምንም ልናደርግ አንችልም። በተቻለ መጠን ወደፊት እንሞክራለን። እኛ መሞከራችንን አናቆም። እነሱም መሰለላቸውን ይከተሉበታል።
Yeah.
ዓለም ይሄን ድርጅት ከዚሁ ከስቶኮልም ከስዊድን አካባቢ ያለው በዛሬው የላስፎካችሁ ፕሮግራማችን ያዝነው እንግዳ መዝገቡ ኃይሉ ይባላል። መዝገቡ ጋዜጠኛ ባሁን ግዜ ዋዜማ ይቅርታ የአዲስ ነገር ጋዜጠኛ ነው። ባሁን ግዜ ዋዜማ ሬዲዮ የተባለ ኦንላይን የሚተላለፍ ሬዲዮ ላይ ይሰራል። ስዊድን የመጣው የስቶኮልም ከተማ ባለፈው ባለው ዓለም አቀፍ ደረጃ በችግር ላይ ያሉ ጻፊዎችን የመርዳት ፕሮግራም አማካኝነት ተጋብዞ ነው። ስለዚህና እንዲሁም መዝገቡ አሁን በቅርቡ ስቶኮልም ውስጥ ሊሰራቸው ስላቀዳቸው ስራዎች እንዲያስረዳን ገብዘናል። ተናስተልኝ አቶ መዝገቡ
እንደምን አለ? አመት እንደምን አለ?
እስቲ ለውይይታችን መግቢያ እንዲሆነን መዝገቡ ወደ ሀገረ ስዊድን እንዴት እንደመጣና መቼ እንደመጣ ብትገልጽልን፣ ማንነትን ጨምረ ብትገልጽልን አደራርጋ።
እሺ፣ እንግዲህ እንዳስተዋወከኝ በጣም አመሰግናለሁ ስለሰጠኸኝ እድል አመድ። እና እንዳስተዋወከኝ መግቢያ ላይ እንደተናገርከው መዝገቡ ኃይሉ ባላለሁ የቀድሞ አሁን የተዘጋው የአዲስ ነገር ጋዜጠኛ ነበርኩ። ከዛ በኋላ በስደት ደግሞ የአዲስ ነገር ኦንላይን የሚባል አንድ የኦንላይን ነበርን ኦንላይን ዌብሳይት ነበርን እዛም ላይ ሰራ ነበር። አሁን ደግሞ እዚህ ስቶኮልም ከተማ ከመጣ በኋላ እንግዲህ ብዙዎች የሚያውቁት ይመስለኛል ከባልደረባዬ ከመስፍን ነጋሽ ጋር በመሆን አንድ ሬዲዮ አቋቁመናል ዋዜማ ሬዲዮ የሚባል እዛ ላይ ሰራለሁ። ወደዚህ ሀገር የመጣሁበትን በአጭሩ ለማስቀመጥ ያህል ቀደም እንዳልከው ስቶኮልም አባል የሆነችበት የኢንተርናሽናል ሲቲስ ኦፍ ሬፊጂ ኔትወርክ የሚባል ወይም በአጭሩ በምህጻረ ቃል አይኮርን የሚባለው ድርጅት በሰጠኝ እድል ምክንያት ነው ወደዚህ ከተማ የመጣሁት። አሁን 2 አመት ሆኖኛል እዚህ ስቶኮልም ከመጣሁ።
ከየት ነው አይኮርን ያመጣ? ከኢትዮጵያ ነው?
አይደለም። እንግዲህ ምናልባት ይሄን ማስተዋወስ ካለብኝ ጋዜጣችን የተዘጋው በፈረንጆች አቆጣጠር በ2009 መጨረሻ ላይ ነው እና እንደተዘጋ ሁላችንም ለስደት ተዳረግን።
ማን ነው የዘጋባችሁ? በቅቷችሁ ነው የዘጋችሁት ወይስ ተዘጋ ነው ያልከው እንጂ እንዴት እንደተዘጋ አልገለጽክልንም። ማን ነው የዘጋ?
እሺ እንግዲህ በወቅቱ የነበረው ነገር ምንድነው ከመንግስት በኩል የሚመጣ ከባድ ተጽዕኖ ነበረብን። እንግዲህ ስለ አዲስ ነገር ጋዜጣ ከዚህ በፊት ሰምተህ የምታከሆነ አድማጮችህም በእርግጥ ሰምተው ሊሆን ይችላል በሰርኩሌሽኑ ወይም ደግሞ በስርጭቱ ከፍተኛ ደረጃ ላይ የነበረ በጣም ተወዳጅ የነበረ ጋዜጣ ነበረ። ስለዚህ የመንግስት ትኩረት ውስጥ ነበርን ለረጅም ጊዜ በመንግስት ተጽዕኖ ስር ነው ስንሰራ የከረምነው። በኋላ መጨረሻ ላይ እንግዲህ መዘጊያው የተፈጠረበት ምክንያት ምንድነው መንግስት ማንን እንግዲህ ክሪቲካል የሆነበትን ወይም ደግሞ በመንግስት ላይ የሚጽፍ ማንኛውም ድርጅት ማንኛውም ጋዜጣ ኢትዮጵያ ውስጥ እንዳይኖር ፖሊሲ ያለው በሚመስል ሁኔታ ጋዜጦችን ያሳደደ ሲዘጋ እንግዲህ ተቀዳሚ ኢላማ አድርጎን ነበርና ልንታሰር እንደነበረ ወይም ደግሞ ማን እንደሚያስሩ ባናውቅም ከጋዜጠኞች መካከል የተወሰኑትን ሊያስሩ ሌሎችን እንዲሁ ሐራስ ሊያደርጉ እንደሚችሉ ስንገምት ስንሰማ መረጃው ሲደርሰን አገር ጥለን ወጣን። እንግዲህ የተሰደድነው በዚህ ምክንያት ነው። ኦኬ። ጋዜጣውም የተዘጋው በዚህ ምክንያት ነው።
ከዛ ከተሰደዳችሁበት አገር ነው ማለት ነው ይሄ አይኮን ያመጣችሁ አንተን ያመጣል ያው ባለው በስምምነት ያለ ማቀፍ ድርጅት አንዳንድ ከተማዎች ባላቸው ጸሐፊዎቹን ለመርዳት ማለት ነው ባጭሩ?
አዎ ልክ ነህ። እኔ መጀመሪያ ወደ ኬንያ ነበር የገባሁት ከዛ ደግሞ ወደ ዩጋንዳ ሄጄ ነበር። እዛ ባልደረቦቼን መስፍን ነጋሽና ሌሎቹን አገኘሁና አብረን እንግዲህ ቀደም የገለጽኩትን አዲስ ነገር online.com የተባለውን ዌብሳይት ጀመርን። ግን እዛም ዩጋንዳ መኖር ብዙ አስተማማኝ አልነበረም። ካምፓላ ራሱ ትንሽ ችግር ነበርና አገር ጥለን መውጣት ነበረብን። ለዛ ነው መስፍንም ወደዚህ የመጣው። እኔ ደግሞ ለአጭር ጊዜ ወደ ደቡብ አፍሪካ ሄጄ ነበር ኬፕ ታውን ዩኒቨርሲቲ ኦፍ ኬፕ ታውን የሚባል ዩኒቨርሲቲ ውስጥ ለሪሰርች ሄጄ ነበርና እዛ አንድ አመት ያህል ተቀምጬ ከእንደገና ወደዚህኛው ፕሮግራም በተሰጠኝ እድል ምክንያት ልመጣች ይያለሁ።
ወደ ዋናው የዛሬው ውይይታችን ከጓታችን በፊት አጠር አድርገ ለምንድን ነው አዲስ ነገር ኦንላይንን ያቆማችሁት? እሱን ሊከለክላችሁ አይችልም መቼም ይሄ ስልጣን ላይ ያለው ኃይል።
በጣም ጥሩ ጥያቄ ነው። ሴትን ማድረግ ወይም ደግሞ ተረጋግቶ መስራት አልተቻለም ነበር። የሚገርም ነገር ኡጋንዳም እጃቸው ረጅም ነው እንደምታውቀው።
ሰምቻለሁ
እና የነበረብን ችግር ነበር እና መረጋጋት በፍጹም አልቻልንም ነበር እዛ ለመስራት እና ብዙዎቻችን እንቸገር ነበር። አንድ ወቅት እንደውም የኡጋንዳ ፖሊስ ይዞን ነበር ወዴት ሊያደርሰን እንደሚችል መጨረሻውን ባናውቅም ይዘውን ነበር አስረውን ነበር። ግን ወዲያው በነበሩ የሰባዊ መብት ድርጅቶች ምክንያት እርዳታ ምክንያት የለት ሁለት ተፈታን እንጂ ብዙም አልተጉላላንም እንጂ ብዙ ሐሳብ ያላቸው ይመስል ነበር አያያዛቸውን ስናየው ያኔ እና ብዙም ይመቻል ነበርም ዩጋንዳ የነበረን ሁኔታ።
እንግዲህ እንደምንሰማው ከሆነ ዲክታተር ያለበት አገር ነው የሚባለው ኡጋንዳ። ሙሴቪኒ ዲክታተር ነው የሚባለው። ዲክታተር ለዲክታተር ደግሞ ከክልል ከክልህ ነው አይገርመኝም ቢረዳዱ። እስቲ ወደ ዋናው የዛሬው ውይይታችን እንግባና የሆነ ነገር አዘጋጅተሃል ሰሞኑን፣ እስቲ ባንተው አንደመት ምን እንደሆነ ብትገልጽልን።
እሺ፣ እኔ አይደለሁም ያዘጋጀሁት፣ እሷን ትንሽ እንትን ልበል ላስተካክል። ያዘጋጀው የኢንተርናሽናል ላይብረሪ የሚባለው የስቶክሆልም ኢንተርናሽናል ላይብረሪ ነው ያዘጋጀው። ላይብረሪው እንደዚህ በአይኮርን ምክንያት የመጡ ጋዜጠኞችንና ጸሐፊዎችን ከመጡበት ህብረተሰብ ጋር በመገናኘት ውይይት እንዲያደርጉ ንግግር እንዲያደርጉ ፕሮግራሞች ያዘጋጃል። ይሄ አንደኛው የአማርኛው ፕሮግራም አንደኛው ዝግጅት ነው። ሌሎች በተለያዩ ቋንቋዎች ተደርጓል። በፐርዥያን ቋንቋ ተደርጓል፣ በአረብኛ ተደርጓል እና አሉ ሌሎች ፕሮግራሞችም ወደፊት ይቀጥላሉ።
ኦኬ።
እና የሱ አካል ነው እድሉን የሰጡን። አማርኛ ተናጋሪ ነኝ ስላለሁኝ በእኔ ምክንያት የኢትዮጵያን ኮሚኒቲ መጥራት ስለፈለጉ ነው።
ህብረተሰቡን ማግኘት ስለፈለጉ ህብረተሰቡን ማግኘትና ባንተ በኩል ውይይት እንዲደረግ ነው።
አዎ፣ ውይይት እንዲደረግ ነው። እኔ በፈለኩት ርዕስ ላይ ነው እንድናገር የፈቀዱልኝ። እነሱ የሰጡኝ ርዕስ የለም፣ ግን መድረኩን ከፈቱልኝ። እኔ ከአለው ከማህበረሰቡ ጋር እንድገናኝ ያለኝን ሐሳብ እንዳካፍል እድሉን ሰጡኝ እንጂ እነሱ የሰጡኝ ፕሮግራም ውስጥ ይሄንን ተናገር የሚባል ነገር የለውም። ግን ፕሮግራሙን ማዘጋጀት የነሱ ነው እና ቦታውንም የሰጡን እነሱ ናቸው።
ፕላትፎርሙን አዘጋጅተውልሃል ማለት ነው። ከዛ በኋላ አንተ ከኢትዮጵያኖች ጋር በፈለከው አርስ ውይይት ታደርጋለህ። በምን ቋንቋ ነው ውይይት የምታደርገው?
በአማርኛ ነው።
ኦኬ። ውይይቱንም የሚመራው እንደዚሁ እንዳንተው ኢትዮጵያዊ ነው፣ ወንድማችን መስፍን ነጋሽ መሰለኝ።
አዎ፣ ልክ ነው።
ውይይቱን የሚመራው
መስፍን ነጋሽ ነው። እሺ፣ መስፍን ነጋሽን እንግዲህ ብዙ ሰዎች የሚያውቁት ይመስለኛል። እዚህ ስቶክሆልም የአዲስ ነገር ጋዜጣ አለቃ የነበረ ነው። እሱ የማኔጂንግ ኤዲተር ነበር። እስካሁንም ድረስ አብረን እየሰራን ነው ያለ ነው። ጓደኝነትም አለን። በተጨማሪ ደግሞ ይሄ አብረን እንሰራለን፣ የስራ ባልደረቦች ነን እና መስፍን ነጋሽ እንትኑን መድረኩን ይመራዋል እና ውይይቱን እንዲደረግ ፋሲሊቴት ያደርጋል። ፕሮግራሙ እንደዛ ነው የሚሆነው።
በምን አርስት ላይ ነው የምትወያዩት ወይንም ከኢትዮጵያ ጋር ውይይት ለማድረግ ያሰብከው?
እኔ እንግዲህ የራሴ ያለኝ ሐሳብ ለመናገር ያሰብኩት ነገር ምንድን ነው፣ አገራችንን ለቀን ስንወጣ የሚባል ነገር አለ። አገራችንን ኢትዮጵያውያን አገራቸውን ለቀው ሲወጡ ትንሽ ትንሽ አገራቸውን ይዘው ነው የሚወጡት የሚባል ነገር አለ እና ምግባችንና ልብሳችንን እያዩ ይመስለኛል እንደዚህ የሚሉን።
ኦኬ።
እኔ ግን ሚዛን የሚደፋው እንቅስቃሴ በአብዛኛው የሚታየው ነገር የማየው ፖለቲካና ሃይማኖታዊ ጉዳዮች ላይ ያሉት እንቅስቃሴዎች ናቸው። ከዛ ውጭ ያሉ ለምሳሌ ኪነ ጥበብን የመሰሉ ስነ ጽሁፍ፣ ስነ ስዕል የመሳሰሉ ነገሮች ሲዳብሩ አናይም። የሚያሳዝነው ነገር ደግሞ በሀገራችን ተጽዕኖ የሚደረግባቸው ነገሮች እነኚህም ነገሮች ናቸው። ባህላችን እንዲጠፋም የሚደረግበት መንገድ እንዳለ ሁላችንም እናውቃለን እና
ትክክል።
ግን እሱን ተግተን ባህላችንን ለማቆየት ባህላችንን ለማጎልበት የምናደርገው እንቅስቃሴ ብዙ አይታየኝም እና እሱ ላይ ነው ሀሳቤን ለመግለጽ የምሞክረው።
ኦኬ። እንደገባኝ እንግዲህ መስፍን ነጋሽ ሞዴሬተር ነው ማለት ነው የስብሰባው አንተን ያው አወያይ ነው የሚባለው አይደል አወያይ ነው ማለት
አወያይ ነው
አወያይ
ነው
አዎ እና ህዝቡ አንተ ጥያቄ ያቀርብላል ሐሳብን ሰጣለ ከህዝብም ቢወረወር ጥያቄ መወያየት ይቻላል ማለት ነው
አዎ ትክክል ሁሉም ሰው ማንኛውም ሰው ማለት ነው ከፖለቲካ ጋር የተገናኘ ነገር የለውም ሃይማኖታዊ ነገር የለውም እምናወራው በአጠቃላይ በስደታችን ስለሚያጋጥመን ነገር መሆን ስላለበት ነገር ነው እምናወራው ስለዚህ ውይይቱ የኔ ብቻ አይደለም እኔ በቅርቡ ነው የተሰደድኩት 2009 ላይ የተሰደድኩ ሰው ስለሆነ ብዙም የስደት ልምዴ ብዙም አይደለም እጅግም አይደለም
ማሯንም ሬቷንም ብዙ አልቀመስኳትም ነው የምትለው
አዎ እንግዲህ አንድ አምስት አመት ሊሆነኝ ነው መሰለኝ ከወጣው ከሀገር ግን ቢሆንም ያየሁት ነገር አለና በሱ ላይ ጥያቄ የማንሳት ያህል ለውይይት የሚጋብዝ ሐሳብ ከማቅረብ ያለፈ ነገር ሊኖረኝ አይችልም ምክንያቱም ከኔ በልምድም የሚበልጡ በእውቀትም የሚበልጡ ብዙ ሰዎች ሊኖሩ ይችላሉና እርስ በርሳችን ነው በመነጋገር ወይም ውይይቱን በማድረግ ሐሳባችንን የምንገልጸው ስለዚህ እኔ ብቻ የምናገርበት አይደለም አሁን አንተ እንዳልከው ጥያቄ ሊነሳ ይችላል ውይይት እናደርጋለን ማለት ነው
መዝገቡ ይሄ ማለፊያ ሐሳብ ነው ብሎ ኢትዮጵያ ድምጽ ሬዲዮ ያምናል ምክንያቱም ብዙ ጊዜኛ ምን ፈልገው ይሄ ሬዲዮ የሚፈልገው ኢትዮጵያዊ በማንነቱ ሳያፍር አንገቱን ቀና አድርጎ እኔ በለጊዜው በስደት ብኖርም የዚህ አገር ሰው ነኝ ይሄ ባህል አለኝ ይሄ ታሪክ አለኝ ይሄ ቋንቋ አለኝ ብሎ መናገር እንዲችልና ያንን ኮርቶ አንገቱን ቀና አድርጎ ማንነቱን እንዲያሳውቅ ነው ለዚህ ደግሞ አሁን አንተ የምታደርገው ሆነ ሌሎች ወደፊት ሊያደርጉት የሚችሏቸው የባህል የቋንቋ የተለያዩ የኢትዮጵያን ባህል ቋንቋዎች የሚያሳዩ ዝግጅቶችን ከልባችን እንደግፋለን የተሳካ እንደሚሆንል ባለሙሉ ተስፋ ነን ያው እኔ መቼ ነው የሚደረገው እንዳጋጣሚ ነው የሚኖር አይመስለኝም እና ከይቅርታ ጋራ በአደባባይ ነው የምጠይቀው ራሱ ጥሩ ነው ብሎ አልተገኘም እንዳይባል
ጥሩ ነው አመድ አውቃለሁ
በሚቀጥለው ሳምንት መሰለኝ
ከአድሞም ስለማቀው ችግር የለውም ያን ያህል እንትን አይደለም ሐሙስ ለት ነው
ኦኬ
ፕሮግራሙ የሚደረገው ሐሙስ ለት በ6 ነው የሚሆነው መሰለኝ አይደለም በ6
ኦኬ
በኢትዮጵያ አቆጣጠር በኢትዮጵያ ሰዓት አቆጣጠር ከ12 ሰዓት ላይ ነው የሚጀምረው
ከስራ በኋላ ማታ ማለት ነው
አዎ 18 ሰዓት ማለት ነው እዚህ ሀገር አባባል
ኦኬ
በዛ ሰዓት ነው የሚጀምረው
ኦኬ
ቦታው እዛው ኢንተርናሽናል ላይብረሪ የተለያዩ ቋንቋዎች መጻሕፍት ያሉበት ላይብረሪ ውስጥ ነው የሚሆነው
የት ሰፈር ነው እሱ
ሮድማንስ ጋተን ትልቁ ላይብረሪ አለ አይደል ከሱ ጀርባ ያለ ላይብረሪ አለ
ኦኬ
ኢንተርናሽናል ላይብረሪ አማርኛ ብዙ ጥሩ መጻሕፍቶች አሏቸው የግዕዝም ሳይቀር መጻሕፍቶች አሏቸውና
አይደል
አው እዛው ውስጥ ነው
ብዙ ነገር እኮ አለ ነውኛ ስለራሳችን ማወቅና ማሳወቅ ስለማንፈልግ ነው ብዙ ነገሮች አሉ ለማንኛውም ሮድማንስ ጋታን በሚገኘው የትልቁ ላይብረሪ ከጀርባው የኢንተርናሽናል ላይብረሪ አለ እዛ ነው ሐሙስ በ6 ፌብሩዋሪ ከ18 ሰዓት ጀምሮ ነው የምትለን
ለከናመት
መዝገቡ እንግዲህ ከልብ በተለይ የምወደው ነገር ነው ኢትዮጵያን ባህልና ታሪክ ቋንቋ የሚያስረዱ ዝግጅቶችን መካፈል ወዳለሁ እንደሚሳካ ባለሙሉ ተስፋ ነኝ አዝናለሁ መገኘት ባለመቻሌ ወደ ውጭ ስለምሄድ ነው እከታተላለሁ ይሄንን ወደፊት
እሺ አመለጠህ ግን ምንም ችግር የለም
አመለጠኝ እንግዲህ ምን አረጋለሁ ግን እከታተላለሁ
በጣም
ነው አመሰግናለሁ ጠና ይስጥልኝ
በጣም አመሰግናለሁ ስለሰጠኝ ጊዜ
ጠና ይስጥልኝ አድማጮቻችን እንግዲህ የእለቱ ፕሮግራማችን ሊጠናቀቅ ከጥቂት ደቂቃዎች ቀርተውናል። ባለፉት ሰሞናት ነው የሚባለው ባለፈው ሳምንት ገደማ ጽሁፍ ደርሶን ነበር የወንዶች ጉዳይ የሚል በማህበራዊ ጉዳዮች ላይ ለመወያየት ሐሳብ ያላቸው ኢትዮጵያኖች የተወሰኑት ተነጋግረው ጽሁፍ ልከውልናል። የወንዶች ጉዳይ ነው የሚለው ይመስለናል የወንዶችና የሴቶችን ጉዳይ የሚመለከት ነው ማለፊያ ነው ነው የምንለው ጥሩ ነው የህብረተሰቡን ችግር መወያየቱ በሚያስቅ ሁኔታ እንደቀልድ አድርጎ ማቅረቡን እንወዳለን ጥሩ ነው ነው የምንለው ይሄንን በዛሬው ፕሮግራማችን ማቅረብ አልቻልንም በሚቀጥለው ፕሮግራማችን በደንብ አዘጋጅተን አንደኛውን ክፍል ልናሰማና ሌላው ደግሞ የሴቶች ጉዳይ ነው መሰለኝ የሚሆነው ሌላው
ተቃራኒው መልስ ከተሰጠበት
ጾታ የሚለውን ደግሞ ምላሽ ከመጣ እሱንም ለማስደመጥ ዝግጁ ነን ለማንኛውም በሚቀጥለው ሳምንት ፕሮግራማችን የወንዶች ጉዳይ ነው የሚለው መሰለኝ
አርስቱ እንደዛ ነው
እሱን አንደኛውን ክፍል ይዘንላችሁ እንቀርባለን ለዛሬው እንግዲህ ያለን ፕሮግራም በዚሁ የተጠናቀቀ ይመስለኛል አይደልም ነግሩ
አዎ ያው ሙዚቃ አጋብዛለን ማስታወቂያ እናላቀርለን
አዎ በሚቀጥለው ሳምንት እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ
ግሩም
ሙልጌታ
ነን ጤና ይስጥልን በሰላም ያገናኘን
አመታዊ የሳት ቀን በስዊድን በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት እያበረከተ የሚገኘው ኢሳት በተለያዩ ሀገሮች አመታዊ በዓሉን እያከበረ ይገኛል ይህንኑ ዝግጅት በስዊድን ፌብሩዋሪ 28 ቀን 2015 ለማክበር ተዘጋጅቷል። የዝግጅቱ ዋና ዓላማ ኢሳትን ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን በአንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ጭምር ነው። እንደምን ጊዜውም ሁሉ ልዩ ልዩ ዝግጅቶችን ያዝንለው ሲሆን ሹሙጠኛው አቤቶክቻው አበበቱላ ከዋዛና ቁም ነገር ስንቁ ጋር በእንግድነት ይገኛል። ሌላው እንግዳ ደግሞ ጋዜጠኛና አክቲቪስቱ ሳዲቅ አህመድ ከአቤቶክቻው ጋር ሆኖ የሚለን ይኖረዋል። ተጨማሪ የኢሳት ማስታወሻ እንዲሆነው በመቶ ክሮናል ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ጣም ማዘጋጅተን ልወታል። ለዚህ ሁሉ ዝግጅት የመግቢያ ዋጋ 200 ክሮናል ብቻ ሲሆን ቲኬቱን አስቀድመው ከገዙ 190 ክሮናል እንሸጥልዎታለን። ዝግጅቱ የሚደረግበት ቀን ፌብሩዋሪ 28 2015 ሰዓት ከ13 ሰዓት ጀምሮ ቦታ ሃሉንዳ ፎልክትዩስ ሃሉንዳ። የስዊድን የኢሳት ድጋፍ ኮሚቴ